www.radio...
የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ይህ በስቱቅም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የስዊድን ቴሌቪዥን ሰሞኑን የኔልሰን ማንዴላን የህይወትና የትግል ታሪክ በተደጋጋሚ በማሳየት ላይ ይገኛል። ታዲያ ይህን ዶክመንተሪ ፊልም ስመለከት በጣም እጅግ በጣም ያስገረመኝ ነገር ቢኖር ፈላጥ ቆራጮች ነጭ ሆኑ ጥቁር፣ ከውጭ የመጡ ፈላጥ ቆራጮችም ይሁኑ አገር በቀል ፈላጥ ቆራጮች ተቃዋሚዎቻቸውን ሲያስሩና ሲገድሉ የሚሰጡት ምክንያት ተመሳሳይ መሆኑ ነው። የዘረኛው የደቡብ አፍሪካ የነጮች መንግስት ኔልሰን ማንዴላን እስር ቤት ሲወረውራቸው የሰጠው ምክንያት የሀገሪቱን ጸጥታ በማደፍረስ መንግስትን ለመገልበጥ በህቡ በመደራጀት እንዲሁም በሽብር ስራ ላይ ተሰማርተዋል የሚል ነበር። ታዲያ ይህን አይቶ በአሁኑ ጊዜ ኢትዮጵያችን ላይ የትግራይን የበላይነት ለማስፈን ሌት ተቀን የሚራወጠውን የህወሓት መንግስት በሐሳብ የማይስማሙትንና የሚቃወሙትን ሲያስርና ሲገድል የሚሰጠውን ምክንያት ለተከታተለ የሚረዳው ነገር ቢኖር ወያኔ የሚሰጠው ምክንያት ቃል በቃል ሲታይ ከዘረኛው የደቡብ አፍሪካ የነጮች አገዛዝ የተኮረጀ መሆኑ ነው። ዛሬ ህወሓት የሙስሊሙን ህብረተሰብ ተወካዮችና መሪዎች፣ ጋዜጠኞችንና ጦማሪዎችን፣ ለዴሞክራሲ ለእኩልነትና ለአንድነት የሚታገሉትን የህብረተሰብ ክፍሎች ሲደበድብ፣ ሲያስር፣ ሲያሳድድና አልፎ ተርፎ ሲገድል የሚሰጠው ምክንያት ሽብር ፈጣሪዎች ናቸው የሚል ነው። የማንዴላን ዶክመንተሪ ፊልም ስከታተል በጣም ያስገረመኝ ሌላው ነገር ለዘረኛው የነጮች አገዛዝ ያገለግሉ የነበሩና የራሳቸውን ወገን በዱላ በሽጉጥና በጠመንጃ ይደበድቡና ይገድሉ የነበሩ ጥቁር አፍሪካውያን ፖሊሶችና ወታደሮች መኖራቸው ነው። እነዚህን የነጭን የበላይነት ዕድሜ ለማራዘም የራሳቸውን ወገን ያሰቃዩ የነበሩ ጥቁር አፍሪካውያን ፖሊሶችና ወታደሮች ስመለከት በአሁኑ ጊዜ ህወሓት ኢትዮጵያ ውስጥ አማራውን፣ ኦሮሞውን፣ ጉራጌውን፣ ሲዳማውን፣ አፋሩንና ሌሎቹን ብሔሮች በሙሉ የበታች ተገዥና ባሪያ በማድረግ የትግራይን የበላይነት ለማስፈን በሚሰራው ሥራ የሚተባበሩትን የአማራ፣ የኦሮሞ፣ የጉራጌና ሌሎችም ሆድ አደር ተመሳሳይ መሆናቸውን ለማየት አስችሎኛል። በመጨረሻም ፊልሙን በጣም ያስደሰተኝ ነገር ቢኖር ማንዴላ በአሸባሪነት የዕድሜ ፍትህ ይፍታህ እስራት ተፈርዶባቸው ወደ ሮበን ደሴት ሲወረወሩ የደቡብ አፍሪካ ጥቁር ህዝብና የአኤንሲ መሪዎች የወሰዱት አቋምና እርምጃ ነው። ማንዴላ የሞት ፍርድ እስካልተፈረደበት ድረስ እሱ በሕይወት እያለ ይህ መንግሥት ወድቆ ነጻነታችን የምናገኝ መሆናችንን ስለምናውቅና ማንዴላንም በሕይወት ስለምናገኘው በማንዴላ የዕድሜ ልክ መታሰር ምንም አይነት መደናገጥና መሸበር አይደርስብንም፣ ትግላችንን እናጠናክራለን ነበር ያሉት። እንዳሉትም ያን ጊዜ ሽብርተኛ በሚል ክስ ተፈርዶባቸው እስር ቤት የተወረወሩት ኔልሰን ማንዴላ ዘረኝነትን ድል አድርገው ከእስር ቤት ወጥተው የሀገራቸው ፕሬዚዳንት ለመሆን በቁ። የእኛ አገር ፈላጥ ቆራጮች እና ዘረኞች ከደቡብ አፍሪካ ዘረኞች ጋር ብዙ ተመሳሳይ ጸባዮችና ስራዎች ቢኖራቸውም አንዳንድ ታዛቢዎች የህወሓት ወያኔ ዘረኞችና ፈላጥቆራጮች ግን ከደቡብ አፍሪካው ዘረኛ መንግስት የባሱ ቀጥካኝ አረመኔዎች ናቸው ይሏቸዋል። ለዚህም የሚሰጡት አንዱ ምሳሌ የደቡብ አፍሪካ ዘረኞች ማንዴላን እጅግ በጣም ስለሚጠሏቸው እና ስለሚፈሯቸው የድሚልክ እስራት ቢፈርዱባቸው በእስር ቤት ውስጥ በድብደባና በቶርቸር ያሰቃዩዋቸው እንዳል ነበር ከመግለጻቸው በላይ በህይወት አቆይተው ከእስር ቤት በመልቀቅ ፕሬዝዳንት እስኪሆኑ ድረስ የተበቀዋቸው መሆኑን ሲያስረዱ የህወሓት ወያኔ ዘረኛ ግን የሚፈሯቸውና የሚቃወሙዋቸውን አስረው ከሰባዊነት ውጪ በመደብደብና በማሳቀየት እስከ መግደል የሚደርሱ መሆናቸውን እስከ እንደማስረጃ ያቀርባሉ። መሪዎቻቸውና ተወካዮቻቸው የሚታሰርባቸው የወያኔ ተቃዋሚ ድርጅቶችና የኢትዮጵያ ህዝብስ መሪዎቻቸውና ተወካዮቻቸው ሲታሰሩባቸው ተስፋ ቆርጠው ትግሉን ይሸሻሉ ወይስ እንደ ደቡብ አፍሪካ ጥቁሮች የመሪዎቻችን መታሰር ትግላችንን ያጠናክረዋል እንጂ አያዳክመውም ብለው መግለጫ ከመውጣት ያለፈ ትግል ያደርጋሉ? ወያኔስ የሚያስራቸውን የተቃዋሚ መሪዎች የሰለጠነው ዓለም የተቀበለውንና የሚያከብረውን የፖለቲካ እስረኞች የሰብአዊ መብት ህግ በማክበር ከድብደባና ከቶርቸሩ አልፎም ከግድያው ይቆጠባል? የስከዛሬው ታሪኩ ሲመረመር ከድብደባ ከቶርቸርና ከግድያ ወደ ኋላ ብሎ የሚያውቅ አይደለም። ነገሩ እንደገባን ከሆነ ወያኔ ህወሓት የገባበት አጣብቂኝ ቀላል አይመስልም። የሀገሬ ሰው ሲተርት የነብርን ጭራ አይይዙም ከያዙም አይለቁም ይሌለ የነብርን ጭራ ለመያዝ በጣም ያስቸግራል። ሆኖም እንደምንም ተሳክቶ የነብርን ጭራ ያዘ ሰው ጭራውን ከለቀቀ ነብሩ ያጠፋኛል ብሎ ስለሚፈራ በቀላሉ ጭራውን መልቀቅ አይፈልግም። ወያኔም በለስ ቀንቶት ኢትዮጵያ ላይ ስልጣን ከያዘ በኋላ ያደረሰውን በደልና ወንጀል ስለሚያውቀው ስልጣኔን ብለቅ አደጋ ይደርስብኛል ብሎ መስጋቱ አይቀርም። በዚህም የተነሳ ስልጣኑን እንደጨበጠ እስከ ዝንተ ዓለም ለመኖር ቢመኝ አይገርመንም። ግን እስከ መቼ? ነገሮች ጦዘው መመለሻ መንገድ ከመጥፋቱ በፊት ከራስም ከህዝብም ጋር መታረቁ ለሁሉም የህብረተሰብ ክፍል አማራጭ የሌለው እርምጃ ነው እንላለን። አለበለዚያ ይህ በደል እና ጭቆና ግፍ በስቶ የገነፈለለት መደበቂያና ማምለጫ ቀዳዳ ይጠፋል። ጤና ይስጥልኝ ውድ አድማጮቻችን፣ እነሆ የኢትዮጵያ ድምፅ ሬዲዮ በየሳምንቱ እሁድ የሚያቀርበውን የአማርኛ ፕሮግራም ዛሬም ጊዜውን ጠብቆ ወደ እናንተ ይዞላችሁ ቀርቧል። በዛሬው ፕሮግራማችን እንደተለመደው እንግዲህ ቋሚ የሆኑት ፕሮግራሞቻችን ማለትም ዜና እና ከዚህም ከዚያ የሚቀርብላችሁ ሲሆን በዛሬው ዕለት እንዲሁ ዋና ዋና የሆኑት ፕሮግራሞቻችን የሚያተኩሩት በጊዜያዊው የኢትዮጵያ ጉዳይ ላይ ይሆናል። ለዚህም የተለያዩ እንግዶችን ከውጭም ከዚህም ከአውሮፓም ከአሜሪካም ከኢትዮጵያም ለመጋበዝ እንሞክራለን። እስከ 6 ሰዓት ድረስ ከኛ ጋር እንደምትሆኑ ተስፋ በማድረግ እንደተለመደው ፕሮግራማችንን በሙዚቃ በመጀመር ቴክኒሽያናችን እስቲ ያዘጋጀውን ይችን ሙዚቃ ጀባ በማለት እንጀምር።
Check the light. እንደምሰነ በታቸው አድማጮቻችን ይህ ከዚህም ከዛም የተሰኘው ክፍለ ጊዜ ነው። ለዛሬ ያለን ከዚህም ከዛም ክፍለ ጊዜ ከዚህ ቀጥሎ ይቀርባል። እንደተባበሩት መንግስታት ድርጅት መሰረት ከደንና ከእርሻ በሚገኝና ከሌሎችም ተለምሮ የሚጣለው የቆሻሻ ክፍል በአለም ዙሪያ 140 ቢሊዮን ቶንስ እንደሚደርስ ነው። ቢያንስ እያንዳንዱ የዓለም ዜጋ በነፍስ ወከፍ 1.2 ኪሎ ግራም ቆሻሻ በ24 ሰዓት ውስጥ ይጥላል ወይም ያመርታል ማለት ነው። በወጉ ካልተያዘና የቆሻሻ ምርትን ወደ ኃይል ማመንጫነት ካልተቀየረ ከዓለማችን የሚወጣው የቆሻሻ ምርት እየባሰበት እንደሚሄድና ለአካባቢው መበከል ትልቅ አስተዋጽኦ እንደሚያበረክት ቀደም ባለው ጊዜ ተገልጿል። ቻይና በአለማችን ካሉት ሀገሮች 370,000 ኪሎ ግራም ወርቅ አንጥራ በማውጣት ቀዳሚነቱ ስትይዝ የአፍሪካዊቷ ሀገር ደቡብ አፍሪካ በአምስተኛ ደረጃ 170,000 ኪሎ ግራም ወርቅ በአመት ታመርታለች። ደምጽ ባየር ላይ 370 ኪሎ ሜትር በሰከንድ ይፈጥናል ወይም ይጓዛል። በውሃ ውስጥ ግን በድምጽ በሰከንድ 1500 ሜትር ወይም 5400 ኪሎ ሜትር በደቂቃ ይጓዛል። ቀጥ ካለ ብርጭቆ ይልቅ ክብ በሆነ የቢራ ብርጭቆ ቢራ የሚጠጡ ሰዎች የበለጠ ብዙ ቢራ ይጠጣሉ ይላሉ በእንግሊዝ ሀገር በብሪስቶል ዩኒቨርሲቲ ተመራማሪ የሆኑት አንጀላ አቱድ። ለሙከራ ተብሎ በፈቃደኝነት የተጋበዙ ሰዎች አብዛኞቹ በክብ ብርጭቆ ቢራ የጠጡት ሰዎች ብዙ ነው ቀጥ ካለ ብርጭቆ ከጠጡት ይልቅ። ሲ ስዋለው በመባል የሚጠራው የሆዘር ረጅም ጉዞ በመጓዝ የታወቀ ነው። ከሰሜናዊ ንፍቀ ክበብ አንስቶ ከሜዲትራኒያን አካባቢ ቆይታ በኋላ የሜዲትራኒያን ባህር አቋርጦ ደቡባዊ ንፍቀ ክበብ ጫፍ ምግብ ፍለጋ 10900 ኪሎ ሜትር ይጓዛል። የአመት ጉዞው በጠቅላላው 71000 ኪሎ ሜትር ነው። ሲ ስዋለው የሚመዝነው 100 ግራም ብቻ ሲሆን 30 አመታት ያህል በዚህ ዓለም የመኖር ችሎታ ሲኖረው እድሜውም ሙሉ በጠቅላላው ሲደመር 2.4 ሚሊዮን ኪሎ ሜትር ርቀት እንደሚጓዝ ይገመታል። ካሌሊቱን ቅልፋችን ከነቃን በኋላ ጧት ላይ ብዙዎቻችን አፋችን ጠረን ጥሩ አይደለም ግን ለምን ጧት ከንቅልፋችን ከነቃን በኋላ የሚኖር የአፍ ጠረን መጥፎ ጠረን የሚሆንበት ምክንያት በአፋችን ውስጥ ያሉት ባክቴሪያዎች ተከፋፍለው ቢሆንም የማደግ እድል ስለሚያጋጥማቸውና መጥፎ ሽታ ያለውን የድኝ ወይም በእንግሊዝኛ ቋንቋ ሰልፈር እና ከድኝ ጋር የተያዙ ነገሮች ባክቴሪያዎቹ ያመርታሉ። ባክቴሪያዎቹን ማስወገድ የሚችለው ምራቃችን ወይም ሳሊባ በመንተኛበት ጊዜ በአፉ ስለማይኖርና አፋችን የመድረቅ አይነት ባህር ስለሚኖረው ጭምር ነው። አፋችን በመንነቃበት ጊዜ ጠረን ቀይሮ የሚጠብቀን ይህን ሰምተው ያውቃሉ? በአሜሪካ በአንድ ተማራማሪዎች ቡድን ጥናት እንደሚጠቁመው ከልጆቻቸው ጋር የሚተግኙ አባቶች ሰውነታቸው የወንድነት ሆርሞን የሆነውን ቴስቶስትሮን ባነሰ መጠን ያመርታል። አሜሪካውያኑ ተማራማሪ ቡድን ጥናቱን መሰረት ያደረገው በፊሊፒንስ በ362 ከልጆቻቸው ጋር በሚተኙ ወንዶች ላይ ነው። ስለስራ አመራር سنነጋገር ስለስራ መሪዎች ወይም ስለስራ አስኪያጆች የምንነው የምንነጋገረው ምክንያቱም የስራ አመራር ሚና አሁን የሚሆነው በስራ መሪዎች ነውና። አብዛኞቹ የስራ አመራር መጽሐፍት መሆነ አመራርን ሲገልጹ የስራ መሪዎችን ማዕከል ያደረጉ ነው። በመሆኑም ስለስራ አመራርና ስለስራ አስኪያጆች ተግባራት መግለጽ ተመሳሳይ ሲሆን ስለ ፕሮፌሽናል ስራ መሪዎች ሚና ጥቂት የምንለው ይኖራል። ወደ ነጥቡ ከመግባታችን በፊት ስራ አስኪያጆች ወይም ስራ መሪዎች የሚባሉት እነማን እንደሆኑ ተመሳሳይ ግንዛቤ ማያዝ ያስፈልጋል። ከስራ አመራር አንጻር በማናቸውም የመንግስት ሆነ የግል ድርጅትን በበላይነት ኃላፊነት የሚመራ ስራ አስኪያጅ ነው። የበላይ መሪዎች ብቻ ሳይሆን ከዋናው ስራ መሪ ቀጥሎ በየደረጃው ያሉት ኃላፊዎች ስራ ሁሉ ስራ አስኪያጆች ወይም መሪዎች ናቸው። የአምራችና የአገልግሎት ሰጪ ድርጅቶች ኃላፊዎች ብቻ ሳይሆኑ የዩኒቨርሲቲ ፕሬዝዳንት፣ የሆስፒታል አስተዳዳሪ፣ የሚሊተሪ ተቋም ኃላፊ፣ የመንግስት መስሪያ ቤቶች ኃላፊዎች ወዘተ የተለየ የሹመት ስሞች ቢኖራቸውም ከስራ አመራር አንጻር ስራ አስኪያጆች ናቸው። ሁሉም ኃላፊነታቸውን በሚገባ ለመወጣት የስራ አመራር መርሆችን አውቆ በትክክል ተግባራዊ ማድረግ ይጠበቅባቸዋል። ስለ ፕሮፌሽናል ስራ አመራሮች ግን سنነጋገር አብዛኛው ትኩረታችን በንግድ ቤቶች ውስጥ ተቀጥረው የሚሰሩ የስራ ኃላፊዎች ላይ ሆኖ ከዚህ አንጻር ፕሮፌሽናል ስራ አመራር የሚባሉ የስራ አመራር መርሆችን ጠንቅቆ የሚያውቅ የተቀጠረበትን ድርጅት አላማ እንደራሱ አላማ አድርጎ የወሰደ ያመራር ችሎታውን በስራ ውጤት ያስመሰከረ መልካም ስነ ምግባር ያለው የድርጅት ኃላፊነቱን አሟልቶ በመወጣት ማንነቱን በተግባር ያስመሰከረ በፕሮፌሽናል ስራ መሪነት መታወቅንና የተቀጠረበትን ድርጅት አላማን ከግቡ ማድረስን የሞያ ኃላፊው አድርጎ የወሰደ ነው። ይህን የወሰድኩት የስራ አመራር ከተሰኘው መጽሐፋቸው ከአቶ አንዳሻው የወሰድኩት ነው። አርማጮቻችን ለዛሬ የነበረን ከዚህም ከዚያም ክፍለ ጊዜ ቀደም ብላችሁ ስታዳምጡት የነበረነው ሳምንት በተመሳሳይ ዝግጅት እስከምንገናኝ መልካሙን የተመኘው መሰናበታችሁ ዮሴፍ ነኝ። ከኢትዮጵያ ሬዲዮ ጋር ቆይታ እንደምታደርጉ ተስፋ አድርጋለሁ። መልካም ቆይታ።
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን ከኛ ጋር እንግዳ አለን። እስቲ እንግዳችን ጋር ቴክኒኩ ትንሽ ለመወያየት እንሞክራለን። ተናስተልኝ ጋዜጠኛ ሳዲቅ።
ተናስተልኝ እንዴት ናችሁ? ደህና ናችሁ?
ይመስገነው አለን። እንዴት ነው አንተ? ጾሙም ሁሉ ነገሩም እንዴት ይዟል?
ጾሙ በጣም ጥሩ ነው። እንግዲህ እኛ ጋር ሆነ ለሊት ነው እናንተ ጋር ቀን ነው መሰለኝ። እንግዲህ
ትክክል
ወደ 8 ቀን ይቀራል ጾሙ።
ጻዲቅ ሳዲቅ በጣም በጣም እጅግ በጣም ነው እናመሰግነህ። አሁን ኑ ስቱዲዮ ገብተን ደውለንልህ ፈቃደኛ በመሆን ከፍ ያለ ምስጋና በኢትዮጵያ ድምጽ ሬዲዮ አድማጮችና በሬዲዮኑ ሰራተኞች ስም ላቀርብልህ እወዳለሁ። ሳዲቅ እስቲ በቀጥታ አሁን ኢትዮጵያ ውስጥ አንገብጋቢ ወደ ሆነው ችግር እንግባና ጅሙአ ባለፈው አርብ ኢትዮጵያ ውስጥ በታላቁ መስጊድ ችግር ተፈጥሮ ነበር። እስቲ ስለሱ መጣቀውን በራስህ አንደበት ከአከባቢ ድረሰህን እስቲ አቅርብልን።
ጥሩ በጣም ጥሩ በጣም አመሰግናለሁ። እንግዲህ ባለፈው ጁማ በአንዋር መስጊድ ሰላማዊ ተቃውሞ ይደረግ ዘንድ ድምጻችን ይሰማ መልእክት አስተላልፎ ነበር። ይህም ተቃውሞ የሚደረግበት ምክንያት መንግስት የሙስሊም መፍትሄ አፈላላጊ ኮሚቴዎችን እንግዲህ በግፍ አስሯል። እነዚህ መፍትሄ አፈላላጊ ኮሚቴዎች ብዙ ተሰቃይተዋል፣ ብዙ ችግር ደርሶባቸዋል። በአንጻሩ ደግሞ እንደዚሁም ደግሞ መንግስት በሃይማኖት ውስጥ ጣልቃ ገብነት አድርጓል፣ የሃይማኖት ተቋማትን ወርሷል። በአጠቃላይ የተለያዩ መስጊዶችን በሙሉ የራሱ ካድሬዎችን በመሾም እንግዲህ መንግስታዊ ሃይማኖትን እያስፋፋ ይገኛል። ይህንኑ አካሄድ ለመቃወም ድምጻችን ይሰማ ሰላማዊ በሆነ መልኩ ተቃውሞ እንዲደረግ ጠርቶ ነበረ። ከመሆኑም ጋር ግን ተቃውሞ ከመጀመሩ በፊት ፖሊሶችና ደህንነቶች በመተናኮስ ወይም ደግሞ እርስ በራሳቸው በመጋጨት ረብሻን አስነስተው በህዝቡ ላይ አስለቃሽ ጭስ እንዲተኮስበት ሆኖ ህዝቡ ተደብድቦ በሺዎች የሚቆጠሩ ወደ ተለያየ እስር ቤት በጭነት መኪና ተጭኖ ተወስዶ ከፍተኛ ድብደባና ስቃይ ከደረሰባቸው በኋላ የተወሰኑት ተለቀዋል። እንግዲህ መንግስታዊ የማሸበር ስራ ነው በአጠቃላይ ሲካሄድ የነበረው። ከመሆኑም ጋር ግን በአዲስ አበባ ላይ እንደዚህ አይነት ችግር ቢኖርም በተለያዩ ቦታዎች ሰላማዊ ሰልፎ በተሳካ ሁናቴ ተደርጓል።
ወገኖቻችን በሰላም በነጻ ሃይማኖታቸውን ለማክበር ያለምንም ጣልቃ ገብነት የሚያደርጉት ሙከራ ከሁለት ዓመት በላይ በሰላማዊ መንገድ ሲካሄድ ቆይቷል። ይሄ ጥያቄያቸው የሚያነሱት ተቃውሞ ማሰማት፣ ሃይማኖታችንን በሰላም ያለምንም ጣልቃ ገብነት እናክብር እናምልክ የሚለው በህገ መንግስቱ ያለ አይደለም እንዴ? ምንድነው ባንተ አመለካከት ምንድነው ስልጣን ላይ ያለው ኃይል እንደዚህ አይነት ጉልበት ለመጠቀም ሰዎች መብታቸውን በህጋዊ መንገድ ለማስከበር በሚጠይቁበት ጊዜ እንዲህ አይነት ምንድነው ምክንያቱ? እንዲህ አይነት ኃይል ለመጠቀምና ለማሰር ለመደብደብ የሚገደድበት ምክንያት ምንድነው?
እንኳን በህገ መንግስቱ ላይ የተደነገገ ነው ሐሳብን በነጻ መግለጽ፣ እንደዚሁም ደግሞ መደራጀት፣ መሰባሰብ፣ ተቃውሞን ማሰማት፣ መጻፍ። ግን እነዚህ በህገ መንግስቱ ላይ የተጠቀሱት ነገሮች በአጠቃላይ ህዝቡን ሰለባ እያደረጉት ነው። ሌላ ቀርቶ በመጻፍ ምክንያት እንኳን ተይዘው የታሰሩ አሉ። የአስቸኳይ ጊዜ አዋጅ በማውጣት እንግዲህ ሁሉንም በሀሳብ በአመለካከት የሚለያየውን በሙሉ አሸባሪ በማለት መንግስት የሚሄድበትን ሁናት እናያለን። በተመሳሳይ መልኩም በሙስሊሙም በኩል ያለው ችግር ይሄ ነው ማለት አክራሪ አሸባሪ በማለት የስልጣን እድሜውን ለማራዘም የሚያደርገው ጥረት ነው። ምክንያቱም ሃይማኖት ሰዎች የኔ ብለው የግሌ ብለው የሚመኩበት ነው። ሙስሊሞችን ብቻ ሳይሆን እንደዚሁም በክርስቲያኖች በኩል ብንመለከት ሃይማኖት የኔ የሚሉት ነገር ነው። እንግዲህ ህወሓት መራሹ የኢትዮጵያ መንግስት ደግሞ በተቃላይ የኔ የሚለን ስሜት እየተመሰሰ ነው ያለው። ሰዎች የኔ የሚሉት ነገር ካላቸውና የኔ በሚሉት ነገር ከተመኩ እንግዲህ ለስራቱ ታዛዥ ሊሆን አይችልም ወይም የስራት ለውጥ እንዲመጣ ሊጠይቁ ነው። ስለዚህ የስራት ለውጥ እንዳይመጣ ወይም ደግሞ የስራት ለውጥ ይመጣብኛል ብሎ በማሰብ እድሜውን ለማራዘም የሚያደርገው ጥረት ነው። ግጭትን በመፍጠር የተለያዩ ነገሮችን በማከነባበር የሚያደርገው ነገር ነው። ስለዚህ ያው የስልጣን እድሜን ከማራዘም በስተቀር ሌላ ምን መስል ሊኖረው ይችላል? እንግዲህ መልሱ ሊሆን የሚችለው ያ ነው። በአጠቃላይ ያሉ ስር ሁኔታዎች እስከዛሬ ድረስ ያሉት ሁኔታዎች ስንመለከት
ሳዲቅ እስከምናውቀው ድረስ ለኛ የኛ እውቀት ሰፊ ባይሆንም ያለችን ኢንፎርሜሽን እንደምትለን ከሆነ በሃይማኖታችንን ያለምንም ጣልቃ ገብነት በፍጹም ነጻነት እናከብራለን፣ ማንንም ሳንነካ ማንንም ሳይነካብን በሚል የሙስሊም ወገኖቻችን የሚያደርጉት ሰላማዊ ትግል በአለም ላይ ሁለት አመት የቆየ ሰላማዊ ትግል የትም ተወዳዳሪ የሌለበት ነው። ግን ይሄ ነገር ምንም ውጤት አላመጣም። ስልጣን ላይ ያለው ኃይል ሲፈልግ ያስራል፣ ይደበድባል። የራሱን ኤጀንት ፕሮቮኬተሮች እያስገባ በማዕከል ጣልቃ እያስገባ እርስ በርስ ያፋጃል፣ እንዲፋጁ ያደርጋል። እንዴት ነው ይሄ ነገር ሊቀጥል የሚችለው? እስከ መቼ ነው እንደዚህ አይነቱን ነገር የሙስሊሙ ህብረተሰብ እየተደበደበ እየታሰረ የሚገፋበት ነው ወይስ ተስፋ ቆርጦ የሚተው ይመስላል?
ነው ተስፋ የመቁረጥ ጉዳይ የለም። ከሁለት አመት በላይ ያስቆጠረ ሰላማዊ ትግል ነው። የሰላማዊ ትግል ትሩፋቱን ወይም ደግሞ ውጤቱን ወዲያውኑ አይደለም የምታየው፣ በሂደት ነው የምታየው። የሰላማዊ ሰልፍ ለውጥ ፈጣንተኛ ነው፣ እንደ አብዮት አይደለም። የአብዮት ለውጥ ነው ፈጣን የሚሆነው። ለምሳሌ በአሜሪካ ውስጥ ከተመለከተ ከአርባ አመት በፊት ዶክተር ማርቲን ሉተር ኪንግ አይ ሀቭ ድሪም ህልም አለኝ አንድ ቀን አራቱ ልጆቼ በቆዳ ቀለማቸው ሳይሆን በማንነታቸው የሚገመገሙበት ቀን ይመጣል ብለው ከተናገሩ በኋላ እንግዲህ ጥቁር የአሜሪካ ፕሬዚዳንት ለመጀመሪያ ጊዜ በአሜሪካ ውስጥ ተመርጦ አሁን ዋይት ሀውስ ውስጥ ይገኛል ማለት ነው። እንደነ ዶክተር ማርቲን ሉተር ኪንግ አርባ አመት ይፈጃል ማለት ባንችልም ውጤቱን ከውጭ ያለ ሰው ሲመለከተው ውጤት ያለው አይመስልም። ግን ከውስጥ ያለው ሰው ደግሞ ገብቶ በሚመለከተው ሰዓት የተለያዩ ውጤቶች አሉ። ስርዓቱን ውስጥ ለውስጥ ወደ ማዳከም መጥቷል። በስርዓቱ መካከል መከፋፈል እንዲኖር እና የተወሰኑ ባለስልጣናት በጣም አክራሪ የሆኑ ባለስልጣናት እና እንደዚሁም ደግሞ ለዘብተኛ የሆኑ ባለስልጣናት በመካከላቸው ልዩነት እንዲኖር አድርጓል። በህዝብ ዘንድ መነቃቃትና የአንድነት ስሜት አለ። አንድ የሚያዝ አካል አለ። ያንን ትዕዛዝ ተቀብሎ ከላይ እስከታች የሚያወርድ ህዝብ ነው ያለው። ስለዚህ ብዙ ለውጦች አሉ። በአጠቃላይ ለነጻነት ለመብት መነሳሳቱንና መታሰር መደብደቡን ችሎና ለምዶ ወደፊት እጓዛለሁ ማለት ራሱ ለውጥ ነው። እንዳልከውም በእርግጥ መንግስት ምናልባት የሚሰነዘርበት የተመሳሳይ ጥቃት አንድ አይነት ጥቃት ስለሆነ አንድ አይነት መልስ እየሰጠ ሊቀጥል ይችላል። ግን ምናልባት ይህ ያለው ሁናቴ አገራዊ ወደሆነ ነገር ሲቀየር እና ወይም አገራዊ ከሆነ ነገር ጋር በሚደረጉ ጥረቶች ለውጥ ሊመጣ ይችላል። ግን እኛ እስከምናውቀው ብዙ ለውጦች አሉ። ውስጥ ለውስጥ የሚመጡ ብዙ ለውጦች ስላሉ እንግዲህ የሰላማዊ ትግልን ለውጥ በአንድ ጊዜ ደረሰ ብለህ የምትጎናጸፈው አይደለም እና በሂደት ነው እንግዲህ ለውጦች በሂደት እየመጡ ይሄዳሉ የሚል ግምት አለኝ።
ሳዲቅ እንግዲህ እንደገባን የምትለው የሰላማዊ ትግል ረጅምና መራራ ነው፣ ውጤቱ ግን አመርቃኝና ጣፋጭ ነው የምትለው?
እሱ ኢንዲፔንደንስ ውጤቱን እንደምናየው ነው ማለት ነው። ምክንያቱም የሰላማዊ ትግል ውጤት በአንዴ የሚከሰትና በአንዴ የምታየው አይደለም እና በሂደት ነው የሚመጣው። ስለዚህ በተለያየ መልኩ የሰላማዊ ትግል እንቅስቃሴ ከተደረገ ወደ ህዝባዊ እምቢተኝነት ሊሸጋገር ይችላል፣ ያ ለውጥ ሊያመጣ ይችላል። ስለዚህ ውጤቱን እኛ ራሳችን እንደምናሰራው ሊሆን ይችላል። አንዳንዱ የሰላማዊ ትግልን ውጤት ላይቀበል ይችላል፣ ሌላው ሊቀበል ይችላል። እንደየ ግለሰቡ ወይም እንደየ ስብስቡ ወይም እንደየ ቡድኑ አስተሳሰብ ሊለያይ ይችላል እና ሰላማዊ ትግል ከሌላኛው ትግል ይበልጣል ብዬ መናገር ባልችልም፣ ግን አሁን ያለውን ሁኔታ በመመልከት ብዙ የመጡ ለውጦች አሉ። ለውጡ ዘገምተኛ ቢሆንም በማለት ነው ይሄን ያልኩት። ይሄ የምታየው መንግስት ስራኞችን አስሮ ከላይ ከላይውን እንግዲህ ደምሳስልም ውስጥ ውስጡን ደግሞ ለመታረቅ የሚልካቸው ሽማግሌዎች በጣም ብዙ ናቸው እና ያ ራሱ ከሰላማዊ ትግል የሚመጣ ትሩፋት ነው።
እኛም አንዳንድ ተባራሪ ዜናዎች እንደሚደርሱን ከሆነ በራሱ ባገዛዙ መካከል በአክራሪዎቹና በለዘብተኞቹ መካከለ አለመግባባት እንዳለ እንደውም አንድ አሜሪካዊ እንደጻፈው ከሆነ ውሳኔ መወሰን ያቃተው አስተዳደርና መንግስት ብሎ ነው ያወጣው በመካከላቸው አለመተማመን መለያየት እንዳለ ይገለጻል። ግን ቅድም አንተ ስታስረዳ መተባበር ያልክ መስሎኛል ነካርጋታል። መተባበርን መረዳዳትን መግባባትን ኢትዮጵያ ህዝብ ደግሞ በሃይማኖት ሳይከፋፈል ለብዙ ዘመናት አብሮ የኖረ ነው። አሁን የሙስሊሙ ህብረተሰብ ለመብቱ ለሃይማኖቱን በነጻነት ለማክበር በሚያደርገው ትግል እንዲሁም ይሄው ችግር በክርስቲያኑ በኦርቶዶክሱ መካከል አለ። ግን ሁለቱን ለማጣላት ደግሞ የሚደረጉ አንዳንድ ኤጀንት ፕሮቮኬተሮች የሚያደርጉት ሙከራ አለ። አክራሪ ሙስሊሞች፣ አክራሪ ኦርቶዶክሶች ወዘተ ይያሉ። ይሄንን አንተ በግል እንዴት ታየዋለህ? ይሄ ነገር ምን አይነት አደጋ ሊያደርስ ይችላል ትላለህ? በምን አይነት ጥንቃቄ መያዝ አለበት ትላለህ? ትብብሩስ ምን አይነት መሆን አለበት ትላለህ?
ወልቲ ኢትዮጵያ ሙስሊሞች ላለፉት 2 አመታት እንግዲህ ያላቸውን የትግል አካሄድና በአጠቃላይ ምን እንደሆኑ በገሃድ አሳይተዋል። ይሄንን ለመረዳት ማንኛውም ሰው በእውቀት የመጠቀ ወይም የረቀቀ መሆን የለበትም። ማስተዋል ችሎታን የተቸረ ሰው ብቻ መሆን አለበት። የዓለም ህዝብ የተደነቀበትና የተደመመበትን ሰላማዊ ፍጹም ሰላማዊ የሆነ አካሄድን አሳይቷል ማለት ነው። ኦፍ ኮርስ እንግዲህ ከተለያየ ቦታ የተለያየ ኢንተረስት ያላቸው አካላቶች ሊኖሩ ይችላሉ እና ይሄን አክራሪ መጣ ሸባሪ መጣ በማለት በማፈራራትና በማስፈራራት ህዝባዊ አንድነት እንዳይኖር ያደርጋሉ። እንግዲህ ኢትዮጵያውያን ሙስሊሞች ከዚህ በላይ ምንም ማድረግ የሚችሉት ነገር የለም። ያሳዩ ነው ያሳዩም ይከተላሉ። ምንም አይነት ኢንተረስት ሀገርን የማናጋት ወይም ደግሞ በአንዲት በምትወደድ ሀገር ላይ ተነስተው ተቃራኒ የሚሆን ቴንደንሲ የላቸውም። ኦፍ ኮርስ መረዳዳቱና መተባበሩ አስፈላጊ ነው። ኢትዮጵያን ካየሃት የጣምራ ሃይማኖቶች መሰረት ናት። እንግዲህ የጣምራ ሃይማኖቶች መሰረት በመሆኗ እነዚህ ሃይማኖቶች ከታሪኳ ጋር የተዋህዱ በመሆናቸው ማህበረሰቡ ደግሞ አንድ ላይ ተዋህዶ ያለ ማህበረሰብ በመሆኑ መጣመሩ መረዳዳቱ አንደርስታንድ መደራረጉ አስፈላጊ ነው። አሁንም ባለው ሁኔታ አንደርስታንድ መደራረግ አለ። ግን አሁን ያለው አንደርስታንዲንግ በጣም በቂ ነው ባይባልም እሰየው የሚያስብልና ሊበረታታና ሊቀጥል የሚገባ ነው። ስለዚህ ብዙ ነገሮች ሊበረታቱ ይገባል። ቀደም ሲል ለተከስኩልህ የሙስሊም መፍትሄ አፈላላጊ ኮሚቴ ከመታሰሩ በፊት በተለያዩ አጋጣሚዎችና መድረኮች ላይ ክርስቲያኖች በመቅረብ አስተዋጽኦ ያደረጉበት ሁኔታ እናያለን። ሰዎች ሌላ ቀርቶ እንኳን ስብሰባ በሚያደርጉበት ሰዓት ሙስሊሞቹ የመሰብሰብ የድንኳን ችግር በሚኖርበት ሰዓት ከቤተ ክርስቲያን አውጥተው ድንኳን የሰጡበትን ሁኔታ እናያለን። በሴ ውስጥ እንደዚሁ ትልቅ የሙስሊሞች ስብሰባ ተደርጎ የአንድነትና የሰደቃ ፕሮግራም እዛ ላይ እንግዲህ መንግስት በማህበር ተደራጅተው እንጀራ የሚጋግሩ ሴቶች ኮንትራት ተሰጥቷቸው ያንን እንጀራ እንዳይጋግሩ በመንግስት በሚከለከሉበት ሰዓት የደሴ ህዝብ በአጠቃላይ እንጀራ በመጋገር እንግዲህ 60,000 ሰውን ማስተናገድ የሚችል እንጀራ ጋግሮ በማምጣት እንግዲህ ህዝብን ያበላበትን ሁኔታ እናያለን። ያ ሙስሊም ክርስቲያን አልተባባለም ማለት ነው። ስለዚህ አንድነት ያለን አማራጭ ነው። አይዘር ተያይዞ መጥፋት ወይም ተያይዞ መልማት ፊት ለፊታችን ላይ ተጋርጠዋል። ኢትዮጵያ የምትባለውን ሀገር ለመበጣጠስና ከምድረ ገጽ ላይ ለማጥፋትና አንዲት ኢትዮጵያ ብዙ ኢትዮጵያ እንድትሆንና የተለያየች ሀገር እንድትሆን የተለያዩ ሴራዎች ይሴራሉ። ግን ኢትዮጵያዊነት ሁሌም ፈተና ነው። ስለዚህ ይህንን ፈተና በማለፍ በአንድነት መስራቱ አማራጭ የሌለው ምርጫ Mandano, Metarater, Alemetaman, Bahansa, Mametalin, Lotelemina, Imanagachu, Tratusumu, Agarachan, Lamada, and Midor of the Mishosh Bamahono, Bandinet Masatu, and the Bichinga and Maratachino.
Sadik Ihenin, we eat Kadaragan, Linalfu in Manchilo. አንድ ጥያቄ ላንሳል የመፍቴ አፈላላጊ የሙስሊም ተመራጮቹን ወይንም ደሞ ህዝቡ ይወከላቸውን በተመለከተ ስለ ጤንነታቸው ስለ መንፈሳቸው ስላላቸው ጥንካሬ ወይንም ስለደረሰባቸው ጉዳት በተግባር ላይ የምታቀው ነገር ካለን አድማጮች ማወቅ ይፈልጋሉ ብዙ እስር ቤት ውስጥ የሚሰቃዩ እንዳሉ እናቃለን ግን ስለነሱ የምታቀው ካለ የምታካፍለን
ወደ በጣም ጥሩ በጣም ጥሩ ጥያቄ ነው መንግስት እስር ቤት ካስገባቸው ጊዜ ጀምሮ ማዕከላዊ እስር ቤት ካስገባቸው ጊዜ ጀምሮ ከፍተኛ ድብደባ አድርሶባቸዋል በጣም የተለየ አይነት ድብደባ ነው በተለይ ደግሞ አንዳንድ የድብደባ ቴክኒክ ኢትዮጵያውያን ይፈጽሙታል ተብሎ የማይገመት ነው የሆነ ልጅን ብልት እስከ መግረፍ ድረስ የደረሱበትን ሁኔታ እንመለከታለን እና በእንደዚህ አይነት መልኩ አስተካይቷቸዋል ብዙ ተደብድበዋል እንደውም አሁን ያለምንም ፍርድ ቤት እያመላለሷቸው የውሸት ፍርድ ቤት የካንጋሮ ፍርድ ቤት እየተሰቃዩ ነው የሚገኙት ግን ይሄንን የነበረውን ስቃይ እንደውም ድምጻችን ይሰማ ያሳተመው መጽሐፍ አለ ምናልባት ሱዲን ይደርሳል የሚል ግምት ይኖረናል ግን ያንን ደብደባና ግርፋት ሰስቴን አድርገው በጣም በጥሩ ጤንነት በጣም በጠንካራ መንፈስ እስር ቤት ውስጥ ተቀምጠው እንግዲህ አስፈላጊውን ነገር እያደረጉ ነው ያሉት መንፈሳቸው መጠንከሩ ነው የምታውቀው ከእስር ቤት ውስጥ ከታሳሪዎቹ መካከል ሶስት መጽሐፎች በአጭር ጊዜ ውስጥ ተጽፈው ወጥተዋል እዛው እስር ቤት ውስጥ የተጻፉ ማለት ነው ስለዚህ ያንን መንፈሳቸውን ምንም ቢያደርግ ምንም ገላቸውን ቢያስርም ገላቸውን ቢደበድብም መንፈሳቸውን ወይም ስለ ልቦናቸውን መደብደብ አልቻለም ስለዚህ ያንንም የሚያመላክተው ሶስት ሰዎች ሶስት ትላልቅ መጽሐፍትን መጽሐፋቸው ነው መጽሐፍ በሚባልበት ሰዓት ትንሽ መጽሐፍ አይደለም በጣም ትላልቅ መጽሐፍ ለመጽሐፍ በቅቷል ባጭር ጊዜ ውስጥ ማለት ነው እና በጥሩ መንፈሰ ጠንካራነት ነው ያሉት ስለዚህ ይሄ ነው ግን እስር ቤት ውስጥ የነበረው የማሰቃያ ቴክኒክ በጣም ሰፋ ያለ በመሆኑ ምናልባት የታተመ መጽሐፍ ስላለ ያ መጽሐፍ ወደ ሱዲን እንዲደርስ ተደርጎ ማህበረሰቡ ከዚህ ብዙ ሊማር ይችላል ወደፊትም የሚታሰሩ ሰዎች ቢኖሩ ምን አይነት የማሰቃያ ተግባር በማዕከላዊ ውስጥ ይፈጸምባቸዋል ይሄንን አንደርስታንድ ለማድረግ አጋጣሚ ሊኖራቸው ይችላል የሚል ግምት ይኖረኛል ወንድሜ
ሳዲቂ እነዚህን መጽሐፎች እኛም ስዊድን መጥቶ ለማየት እንጓጓለን እንዲደርሰን እንደምታደርግ ባለሙሉ ተስፋነን በመጨረሻ ለአድማጮችህ ባለም ዙሪያ ለሚሄን ሬዲዮ በከታም ሆነ በዌብሳይት ለሚያዳምጡ ኢትዮጵያን አድማጮችህ የምታስተላልፈው መልእክት ካለ
በጣም ጥሩ በጣም አመሰግናለሁ እንግዲህ በአገራችን ላይ ያለው ቁናቴ ከመቼውም ጊዜ በላይ እየከፋ ነው የመጣው አገሪቱ የምትመራው 100 በሚሞሉ እስከ 100 በሚደርሱ ማፊያዎች ነው እንግዲህ ከአንድ አካባቢ የመጡና በአጠቃላይ በህዝብ ላይ የተጫኑ ማፊያዎች ናቸው እነዚህ ማፊያዎች እንግዲህ ምንም እንሁን ምንም በዘር እንለይ እንደዚሁም በሃይማኖት እንለይ አንለይ በእኛ ላይ ያላቸው አቋም አንድ ነው ድንበር ዘለል የሆኑ የአፈና ተግባራትንም አሁን ልክ እንደ ማፊያ መፈጸም ጀምረዋል ስለዚህ ቀደም እንደተጠቀስኩት ኢትዮጵያነት ፈተና ነው ግን ኢትዮጵያነት ሁሌም ፈተና ያልፋል ስለዚህ ይሄንን ፈተና አልፈን ሁነኛ የሆነ ለውጥ እንዴት አድርገን በአገራችን ላይ ማምጣት እንችላለን የሚለው ጉዳይ መታሰብ መቻላለበት በተለይ የፖለቲካ ድርጅቶች ያላቸውን የፖለቲካ ልዩነት በማቀራረብ እና በማስታረቅ በአንድ ላይ መስራት የሚችሉበት ሁኔታ እና ህዝቡን መምራት የሚችሉበት ሁኔታ መመቻቸት አለበት የፖለቲካ ድርጅቶቹ በቅርብ ጊዜ አላማቸው ወይም ሾርት ተርም ጎል ምናልባት ሊላይ ይችላሉ በሎንግ ተርም ጎል ግን አላማቸው አንድ ነው በኢትዮጵያ ውስጥ ለውጥ ማምጣት ያንን የተራበ ህዝብ ማብላት እንግዲህ አገሪቷን መጠበቅ ወዘተ የመሳሰሉ ነገሮችን ስለሆነ በዛ ላይ የሐሳብ ልዩነት ስለሆነ ሁኔታዎች ከመቼውም ጊዜ በላይ የከፉ በመሆናቸው አንድ ያለመሆን ችግር ያለመነጋገር ያለመወያየት ችግር ለከፋ ችግር ስለማበቃ ህዝቡ እንግዲህ ወደ አንድነት ተሰባስቦ ልዩ የሆነ አድርጓቸው በማያቃቸው ነገር ይሄንን ጨቋኝ ስርዓት መታገል አለበት የሚል ግምት አለኝ። ሁሌም እንግዲህ ተመሳሳይ የሆነ ጥቃት ነው የሚሰጠን። ሰዎችን ያፍራል፣ ሰላማዊ ሰልፍ እንወጣለን፣ ይፈቱ ይባላል። ተመሳሳይ የሆነ ነገሮችን ነው እየፈጠራለው። ግን እንዴት አድርጎ አድርገናቸው የማናቃቸው ነገሮች በማድረግ እንዴት አድርገን ለውጥ መምጣት እንችላለን? እንዴት አድርገን ወጣቱን ተሳታፊ ማድረግ እንችላለን? እንዴት አድርገን ወጣቱን የትግሉ ባለቤት ማድረግ እንችላለን? ወዘተ የሚሳተፉ ነገሮች ታስቦባቸው በአንድነት መስራቱ አማራጭ የለውም። ምርጫ ስለሆነ በተለይ ከፖለቲካ ድርጅቶች ብዙ ይጣበቃልና ስለዚህ ያለን አማራጭ አንድ መሆን ነው። ይሄ ደግሞ አንድነት ቶሎ ሊጀመር ይገባዋል። ምክንያቱም ስርዓቱ ያንባገነን የመጨረሻ እርከን ላይ እየደረሰ ነው። የመጨረሻ እርከን ላይ ደግሞ በሚደርስበት ሰዓት ብዙ ሰዎችን ማሰር፣ መግደል፣ መደፍጨፍ ወዘተ የሚታሰሩ ነገሮች ይታያል። ያንባገነኖች ጫፍ ላይ በሚደርሱበት ሰዓት የሚታይ ባህሪያቸው ነው። ስለዚህ ይህንን በአንድነት በጋራ ልንታደገው ይገባል። ኦፍ ኮርስ አንድነት ምንድነው? በምን ጉዳዮች አንድነት መመስረት ይቻላል የሚለውን ዲቴልስ እና ዝርዝር በመቀራረብ በመወያየት እነዛን አንድ ላይ አድርጉ የሚችሉ አገራዊ ሴቶችን ማምጣት ይቻላል ላለው በጣም አመሰግናለሁ ለተሰጠኝ እድል። መልካም ቀን ይሁንላችሁ።
ሳዲቅ፣ እኛም እጅግ በጣም እናመሰግናለን። እንግዲህ ወደፊት ሰፋ ያለ ጊዜ ወስደን በዚህና በሌሎችም ማርስ ቶች ላይ በተቀላለው በኢትዮጵያ ጉዳዮች ላይ ውይይት እንደምናደርግ ባለሙሉ ተስፋ ነን። ወንድሜ፣ ላንተም መልካም ቀን እንመኝልሃለን። ጤናስጥልኝ
መልካም ቀን። ደህና ዋሉ። ባይ። መቻል ኢትዮጵያን ሚሊየን ለከንዳ በመብላት መጥራታችን ለረው ተጋዘን በመስራት የሀገራችን ለድገት የምናይበት ጅምር እንዲሆን እግዚአብሔር ቅዱስ ፈቃድ ይሁንላችሁ። መልካም በዓል፣ መልካም ጊዜ።
የሙዚቃ ምሽት በስቶኮልም ከተማ አባይታናንስ አምረስ ተቋቁረስ አይ ተፈረስ ጋር ዝነኛውና ወጣቱ ድምጻዊ ተመስገን ገብረ እግዚአብሔር እናንተን ለማስደሰት በጁላይ 26 2014 ዓ.ም ተመረጠ በስቶኮልም ከተማ አልቪክ ፎልኬቲስ አዳራሽ ሲያዝናናችሁ ያመሻል። አስተውሱ አትርሱ የቀዳሜ ጁላይ 26 ምሽታችሁ ከተመስገን ገብረ እግዚአብሔር ጋር ይሁን። ቦታ አልቪክ ፎልኬቲስ አድራሻ ጉስታፍ ሎንስቬገን 168 ቱናልባና አልቪክ ሰዓት ከ22 ሰዓት ጀምሮ እስከ ጠዋቱ 4 ሰዓት። የመግባጋ ከ22 ሰዓት ጀምሮ እስከ 00 ሰዓት ድረስ 260 ክራውን ሲሆን ከ00 ሰዓት በኋላ ግን 300 ክራውን መሆኑን እንገልጻለን። በይበልጥ ለመረዳት በ076 206 9348 መደወል ይችላሉ። አዘጋጆቹ ታላቅ የስፖርትና የባህል ፌስቲቫል በስቶክሆልም ከተማ ሊካሄድ ነው። ከሀገሩ ልጆች ጋር በሀገሩ ቋንቋና ሙዚቃ እየተደሰቱ ከምግብና መጠጥም እየተቋደሱ ከወዳጅ ዘመዶ ጋር የልቦን የሚያወግበት ቀን አልናፈቀውትም? ልጆቹ በተለያዩ የስፖርታዊ ጨዋታዎች እየተሳተፉ ሜዳውን ሲቦርቁበት አካባቢው በሀገር ባህልና ዘመናዊ ሙዚቃዎች ቀለጥ ሲል ሀገር ቤት ያሉ ያህል ይስማውታል። ይህ በጉጉት የሚጠበቀው ለዩ የኢትዮጵያን መሰብሰቢያ ቀን ቅዳሜ ኦገስት 9 2014 ዓ.ም ምረት መሆኑን ስናበስር በታላቅ ደስታ ነው። ይምጡ እኛ ከምንለው በላይ ተደስተው እንደሚሄዱ አንጠራጠርም። ለዚህም ምስክሮቻችን ደግሞ በየአመቱ ከቤተሰቦቻቸውና ከዘመድ ወዳጆቻቸው ጋር የሚመጡት የስፖርት ቤተሰቦች ናቸው። ቦታው ሃሉንዳ ብሩና ኢፔ ቀን ቅዳሜ ኦገስት 9 2014 ዓመተ ምህረት ሰዓት ከጠዋቱ 9 ሰዓት እስከ ምሽቱ 18 ሰዓት ድረስ። በእለቱ በሕፃናትና በአዋቂዎች የእግር ኳስና እንዲሁም ሌሎች አዝናኝ ውድድሮች ተዘጋጅተዋል። ዋንጫ፣ ሜዳሊያና ልዩ ልዩ ሽልማቶችም እርሶን ይጠብቃሉ። ለክንዳም ነው በሀገር ባህል አለባበስ ሽክ ብለው ለሚመጡ ለዩ ሽልማት ተዘጋጅቷል። መስተናግዶችንን አጠናቀን የርሶን መምጣት በጉጉት እንጠብቃለን። ይምጡና በጋራ እንደሰት በጋራ እንዝናና የሚላችሁ በስዊድን የኢትዮጵያን የባህልና ስፖርት ፌዴሬሽን ነው። በአመት አንድ ጊዜ ለርሶና ለቤተሰቦም ጊዜ ይስጡ። ለተጨማሪ መረጃ በ073 969 2868 ወይንም 076 220 544 መደወል ይችላሉ። በስዊድን የኢትዮጵያን የባህልና ስፖርት ፌዴሬሽን
እንደምናረፈዳችሁ አድማጮች 11 ሰዓት ከ2 ደቂቃ ሆኗል። የሳምንቱ ዜና ቀጥሎ ይሰማል። በአዲስ አበባ በረመዳን ጾም ስግደት ላይ በነበሩ ሙስሊም ኢትዮጵያውያን ላይ በተወሰደ የጭካኔ እርምጃ ብዙዎች ተጎዱ። ባለፈው አርብ ታላቁ አንዋር መስጂድ ለከፈልናው መስዋዕትነት አቻ ውጤት እናመጣለን በሚል መፈክር የተካሄደው ተቃውሞ ወደ ደም አፋሳሽ ግጭት አምርቷል። የፌደራል ፖሊሶች ሆን ብለው ባስነሱት ግጭት ቁጥሩ በውል ያልታወቀ ሙስሊሞች ቆስለዋል። በብዙ መቶዎች የሚቆጠሩ ደግሞ የታፈሱ ወደ እስር ቤት ተወስደዋል። ፖሊስ መስጊዱን ጥሶ በመግባት የሚፈልጋቸውን ሲያፍን እንደነበረም ምንጮች ጠቅሰዋል። ፖሊስ በበኩሉ ማምሻውን ባወጣው መግለጫ ጥቂት ያላቸው አክራሪዎች ያስነሱት ግጭት በቁጥጥር ስር መዋሉን ገልጾ የሀገር ውስጥና የውጭ አክራሪዎች ከግጭቱ ጀርባ እንዳሉበት ጠቁሞ ምርመራ እየተካሄደ ነው በማለት ዘግቧል። የፌደራል ጠቅላይ ሸሪያ ፍርድ ቤት ምክትል ፕሬዝዳንት አሰሩ ጉቦ ሲቀበሉ እጅ ከፈንጅ መያዛቸው ተጠቁሟል። የፌደራል ጠቅላይ ሸሪያ ፍርድ ቤት ምክትል ዋና ቃዲ ምክትል ፕሬዝዳንት ሼካማን ሽፋው አለሙ ጉቦ በመቀበል ወንጀል ተጠርጥረው ክስ ተመስርቶባቸዋል። የፌደራሉ ስነ ምግባርና ጸረ ሙስና ኮሚሽን አቃቤ ህግ ሐምሌ 8 ቀን 2006 ዓ.ም ለፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ያቀረበው ክስ እንደሚያስረዳው ምክትል ፕሬዝዳንቱ 50 ሺህ ብር ጉቦ ጠይቀው 10 ሺህ ብር ሲቀበሉ እጅ ከፈንጅ ተይዘዋል ይላል። ኮሚሽኑ አቃቤ ክስ ምክትል ዋና ቃዲው በስራ ኃላፊነታቸውና ግዴታቸው ማድረግ የሚገባቸውን አላደረጉም፣ በመሆኑም ተገቢ ያልሆነ ጥቅም ለማግኘት አስበው የግል ተበዳይ ናቸው የተባሉት ወይዘሮ ሮዞ መሐመድ ጆሃር የጋብቻ ሰነዳቸውን የሸሪያ ስለመሆኑ ተመስክረው እንዲሰጣቸው ለፌደራል የመጀመሪያ ደረጃ ሸሪያ ፍርድ ቤት ማመልከታቸው በክሱ ተጠቅሷል። የመጀመሪያ ደረጃ ሸሪያ ፍርድ ቤት ማስረጃውን ሊሰጣቸው ባለመቻሉ ግለሰቡ አቤቱታቸውን ለጠቅላይ ሸሪያ ፍርድ ቤት ማቅረባቸውን በክሱ ተገልጿል። ምክትል ዋና ቃዲ ጉዳዩን ለመጨረስ 50 ሺህ ብር ጠይቀው ከግለሰቡ ጋር ከተስማሙ በኋላ ሐምሌ 1 ቀን 2006 ዓ.ም ከምሽቱ 11 ሰዓት በኮልፌ ቀራኒዮ ክፍለ ከተማ ወረዳ 15 ልዩ ቦታው አስኮ ነዳጅ ማደያ ተብሎ ከሚጠራው ቦታ ከግለሰቡ 10 ሺህ ብር ሲቀበሉ እጅ ከፍንጅ መያዛቸውን ክሱ በዝርዝር ያስረዳል። ተጠርጣሪው ሐምሌ 10 ቀን 2006 ዓ.ም ፍርድ ቤት ቀርበው የዋስትና መብታቸው ታልፎ ማረሚያ ቤት እንዲቆዩና ሐምሌ 15 ቀን 2006 ዓ.ም ፍርድ ቤት እንዲቀርቡ ትዛዝ ተሰጥቷል። በክሱ ላይ የተጠቀሰው ወንጀል ህግ ቁጥር 4082 ከ7 እስከ 15 ዓመታት በእስራት ሊያስቀጣ እንደሚችልም ተነግሯል። ጦማሪያንና ጋዜጠኞቹ ላይ ክስ ተመሰረተባቸው። በማዕከላዊ ፖሊስ ምርመራ ማዕከል ለ80 ቀናት ምርመራ ሲደረግባቸው የቆዩት 3 ጋዜጠኞችና 6 ጦማሪያን ሐምሌ 11 ቀን 2006 ዓ.ም በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ የወንጀል ችሎት ቀርበው በአቃቤ ህግ የቀረበባቸውን ክስ አድምጠዋል። የአራዳ የመጀመሪያ ደረጃ ፍርድ ቤት አንደኛ ወንጀል ችሎት ሐምሌ 5 እና 7 ቀን ተጠርጣሪዎቹ ባልቀረቡበት መዝገባቸው መዘጋቱንና ወደ መደበኛ ችሎት መዛወሩን በገለጸው መሰረት ባለፈው አርብ ከጠዋቱ 3 ሰዓት መደበኛ ችሎት ለቀረቡ ተጠርጣሪዎች አቃቤ ህግ የክሱን ጭብጥ በጽሑፍ አቅርቦ ለችሎት ተነቧል። ለእያንዳንዱ ተጠርጣሪ አቃቤ ህግ የቀረበው አንደኛ ክስ ማጠቃለያ እንደሚያትተው ከሆነ ተከሳሾች በዋና ወንጀል አድራጊነት ተካፋይ በመሆን የሽብርተኝነት ድርጊቶችን ለመፈጸም በማቀድ በመዘጋጀት በማሴርና በማነሳሳት ወንጀል ተከሰዋል። በሌለችበት ክስ የተመሰረተባትን ሶሊያና ሽመልስን ጨምሮ በአስሩ ተከሳሾች ላይ የተመሰረተው ሁለተኛው ክስ ማጠቃለያም ተከሳሾች ዋና የወንጀል አድራጊ በመሆን የወንጀሉ ፍሬ ለሚያስገኘው ውጤት ሙሉ ፈቃዳቸውን ተስማምተው በህገ መንግስቱ ስርዓት የተቋቋመውን መንግስት በአመጽ በህውከትና በብጥብጥ ለመለወጥ በማሰብ ከግንቦት 2004 ዓ.ም ጀምሮ እስከተያዙበት ድረስ በህቡ በመደራጀትና የሥራ ክፍፍል በመፍጠር የተለያዩ ስልጣናዎችን በመሰልጠን ለአመጽ የሚቀሳቀሱ ጽፎችን በመበተን የአመጽ ቡድኖችን በማደራጀት ህገ መንግስታዊ ስርዓቱን በህውከትና በአመጽ ለመለወጥ በማሰባቸውና በዋና ወንጀል አድራጊነት በፈጸሙት በህገ መንግስትና በህገ መንግስታዊ ስርዓት ላይ በሚደረግ የሙከራ ወንጀል ተከሰዋል ይላል። አቃቤ ህግ ይህንን የክስ ቻርጅ ለተከሳሾች እንዲደርስ ካደረገና በችሎት በንባብ ከተሰማ በኋላ የተከሳሾች ጠበቃ አቶ አማሃ መኮንን መቃወሚያ ካላችሁ በሚል ከችሎት ለቀረበው ጥያቄ ክስ የደረሰ አሁን ነው፣ ተጠርጣሪዎች ክሱን በዚህ አጭር ጊዜ አንብበው ለመረዳት ስለማይችሉ ጊዜ ይሰጣቸው በማለት ጥያቄ አቅርበዋል። ፍርድ ቤቱ ይህን ጥያቄ በመቀበል ተከሳሾች የተከሰሱበትን የወንጀል የሽብር ወንጀል በመሆኑን ዋስትና ስለማይሰጣቸው በማረሚያ ቤት ቆይተው ለሐምሌ 28 ቀን 2006 ዓ.ም ይቅረቡ ብሏል። ጠበቃ የዋስትናውን ጉዳይ አስመልክተው ባቀረቡት ጥያቄ በሽብር አዋጁ ዋስትና የሚያስከለክል ቢሆንም በአንቀጽ 20 ቁጥር 3 ላይ በተዘረዘሩ 6 ነጥቦች መሰረት አንዱም ነጥብ በደንበኞቻቸው አቃቤ ካቀረባቸው የክስ ዝርዝር ጋር እንደማይስማማ ተናግረዋል። በህቡ መደራጀት ተብሎ የቀረበውን ክስ ህገ መንግስቱ የሚፈቅድላቸውን የመደራጀት መብት ተጠቅመው የፈጸሙት በመሆኑና በህዝብ ተወካዮች ምክር ቤት አሸባሪ በተባለ አደረጃጀት ውስጥ ባለመታቀፋቸው አዋጁ በሚጠቅሰው መሰረት ደንበኞች ላይ የሽብር ወንጀል አለባቸው ለማለት የሚያስችል በቂ ምክንያት የለም ሲሉም ተከራክረዋል። ይህ በእንዲህ እንዳለ ጋዜጠኞቹና የብሎገሮቹ በሽብርተኝነት መከሰስ ዓለም አቀፍ ደረጃ ውግዘት እያስከተለ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ ጉዳዩ በጣም እንዳሳሰበው ገልጾ ሂማን ራይትስ ዎች በበኩሉ ክሱ ተቀባይነት የሌለውና በአስቸኳይ ክሱ እንዲሻርም ጠይቋል። በሌላ ዜና በከፍተኛ የህትመት ብዛት በአንባቢዎች እጅ በመድረስ ላይ ከሚገኙ ሳምንታዊ መጽሔቶች መካከል ሎሚ መጽሔት ቢሮዋ መታሸጉን የማህበራዊ ሚዲያ አክቲቪስቶች ገልጸዋል። ብዛት ያላቸው መሰረት አጠቁ ፌደራል ፖሊሶች መነጋገሪያ በያዘ ሲቪል የለበሰ ሰው እየተመረው ቢሮ የሚገኝበትን ንጻ ከከከቡ በኋላ ቢሮን አሽጋው መመለሳቸው ታውቋል። አሽጋዮቹ ከሀገር ውስጥና ከገቢ ንግድ ሚኒስቴር መስሪያ ቤቶች መምጣታቸው መናገራቸው ተሰማ ቢሆንም የመጽሔቱ ባለቤቶች ከንግድ ሚኒስቴርም ሆነ ከሀገር ውስጥ ገቢ ለአሽግ የሚያበቃ ምንም አይነት ጉድለት እንደሌለባቸው እየተናገሩ ነው። በአማራ ክልል አርሶ አደሮችን ትጥቅ ለማስፈታት የተካሄደው ሂደት ውጤታማ አይደለም ተባለ። ከኢትዮጵያ ሳተላይት ቴሌቪዥን የተገኘው ዜና እንደሚያስተያየው የአስተዳደር ጸጥታና የፖሊስ ኮሚሽን በጋራ የ2006 ዓ.ም የ11 ወራት አፈጻጸም በገመገሙበት የውይይት ፕሮግራም ላይ የጎንደር፣ የጎጃም፣ የሸዋና የኦሮሞ አርሶ አደሮች ዛሬም በድብቅ መሳሪያዎችን በነፍስ ወከፍ በየቤቱ ይዘው እንደሚገኙ ያወሱ ሲሆን አርሶ አደሮች የጦር መሳሪያውን እንዲመልስ ጥረት ቢደረግም አልተሳካም ብለዋል። አዲስ ህግ እንዲወጣ የጠየቁት የጸጥታ ኃይሎቹ አርሶ አደሩ በህገወጥ መንገድ በያዘው ከ4 ሚሊዮን በላይ የሚገመት የተለያዩ ጦር መሳሪያ በሀገሪቱ ለሚፈጸም ግድያ ዋና መንስኤ መሆኑን አመልክተዋል። በዘመቻ የጦር መሳሪያ ማስፈታትና የቅጣት ወሰን መወሰን እንደ ሀገር አለመኖር ችግር መሆኑን በማንሳት የፌደራል መንግስት የህገወጥ መሳሪያ ቁጥጥር አዋጅ እንዲያወጣ በሪፖርታቸው ጠይቀዋል። የፌደራል ፖሊስ መረጃ እንደሚያመለክተው ከአማራ ክልል በመቀጠል አፋርና ሶማሌ መሳሪያ ያላወረዱ ክልሎች ተብለው ተጠቅሰዋል። በዳንሻና ጸገዴ ወረዳዎች አካባቢ የባዴንና የውሃ ታጣቂዎች ተፋጠው እንደሚገኙ ተነገረ። የትግራይ ክልል ባለስልጣናት በጸገዴ ወረዳ አካባቢ የሚገኙ በአማራው ክልል ስር ተካለው የሚገኙ በርካታ ቀበሌዎችን መውሰዳቸውን ተከትሎ የአማራ ክልል ታጣቂዎች ድርጊቱን በመቃወም ከትግራይ ክልል ታጣቂዎች ጋር ተፋጠው እንደሚገኙና በማንኛውም ሰዓት ግጭት ይፈጠራል ተብሎ እንደሚፈራ የአካባቢው ነዋሪዎች በተለይ ኢትዮጵያ ሳተላይት ቴሌቪዥን ገልጸዋል። ወደ 400 የሚጠጉ የአማራ ክልል ታጣቂዎች ወደ ድንበሩ የተጠጉ ሲሆን በትግራይ ክልል በኩል ምን ያክል ታጣቂዎች እንደተሰለፉ ለማወቅ አልተቻለም። የመከላከያ ሰራዊቱም ሆነ የፌደራል ፖሊስ አባላት በአካባቢው አይታዩም። አልፎ አልፎ የተኩስ ድምጽ እየተሰማ መሆኑንም ነዋሪዎች አክለው ገልጸዋል። የሰማያዊ ፓርቲ ብሔራዊ ምክር ቤት አባልና የሴቶች ጉዳይ አባል የሆነችው ወይንሸት ሞላ ባለፈው አር መርካቶ አካባቢ በግል ጉዳይ የተንቀሳቀሰች ያለ በጸጥታ ኃይሎች ታፍና ተወስዳለች። የነንም ተከትሎ ባለፈው ቀዳሚ በዝግ ችሎት የቀረበችው ወይንሸት ሞላ 14 ቀን ቀጠሮ ተጠይቆባታል። ባለፈው ቀዳሚ ረፋዱ ላይ አናቷ ተፈነካክቶ ቀኝ እጇ በፋሻ ተጠቅልሎና አንገቷ ላይ ተሰብሮ ሰውነቷ ዝሎ በድጋፊ ሜክሲኮ ፍርድ ቤት የቀረበችው ወይንሸት ሞላ የ14 ቀን ጊዜ ቀጠሮ ሲሰጥባት የፍርድ ቤቱን ሂደት ማንም ሰው እንዲከታተል አልተፈቀደም። የህግ ሰውም እንዳይናገራት ተከልክሏል። አሁን ከማከለ ያጠገ በሚገኘው አዲስ አበባ ፖሊስ ኮሚሽን እስር ቤት መሆኗ ሲገለጽ የፖሊስ ጣቢያው ኃላፊዎች ማንም ሰው ሊያያት እንደማይችልና ስንቅም ሆነ ልብስ ላልተወሰነ ቀናት እንዳይመጣ ብለው ማገዳቸው ተነግሯል። ግንቦት ሰባትን ለማዳከም የተወሰዱ እርምጃዎች ከፍተኛ ውጤት አስገኝተዋል ሲል የጸረ ሽብር ግብረ ኃይል አስታውቋል። ባሳለፍነው ሳምንት ቀዳሚና ሁድ በጠቅላይ ሚኒስትር አዳራሽ የጸረ ሽብር ግብረ ኃይሉና የኢህአዴግ ባለስልጣናት በጋራ የመከሩ ሲሆን ስኬታማ ስራዎችን ለመስራት 3 ሚሊዮን 400 ሺህ ዶላር ወጪ ማድረጉን ገልጿል። ፕሬዚዳንት ኢሳያስ አፈወርቂን ቢያስፈልገን እርሱን የመያዝ አቅም ላይ ነን በማለት ራሱን ያሞካሸው ግብረ ኃይሉ ኢህአዴግ ንግስት ንቧን በመያዝ የቀጣዩን ምርጫ ድል በር ላይ ይገኛል ሲል በሪፖርቱ አትቷል። ከሁሉም ክልሎች የደህንነት ኃይሎች አመራሮች በተካፈሉበት ውይይት ላይ በቀጣይ ከግንቦት ሰባት ሊፈጸም ይችላል የተባሉ ስጋቶችም ተነስተዋል። የመከላከያ ኃይሉ ልዩ ልዩ ትዕዛዝ ተሰጥቶት የተዘናጋበትን ክልል እንዲሸፍንና ከፍተኛ ጥንቃቄ እንዲወስድ መመሪያ እንደተሰጠው ተነግሯል። ግንቦት ሰባት እስከ ጎንደር ያለምንም እክል ሊገባ ይችላል የሚለው ሪፖርቱ የመከላከያና የደህንነት ኃይሉም ስራው ይላላ በመሆኑ መጠናከር አለበት ብሏል። ይህን ተከትሎም በተሰብሳቢዎች መካከል ከፍተኛ ክርክር መካሄዱ ተነግሯል። በሌላ ዜና የውጭ ጉዳይ ሚኒስቴር የሚመለከታቸው አካላት ካልፈቀዱ በስተቀር አቶ አንዳርጋቸው ጽጌን ለመጎብኘት እንደማይችል ተገለጸ። የኢትዮጵያ የውጭ ጉዳይ መስሪያ ቤት ለእንግሊዝ የአፍሪካ ክፍል ኃላፊ በጻፈው ደብዳቤ አቶ አንዳርጋቸው የህግና የማማከር አገልግሎት እንዲያገኙ ለማድረግ የሚመለከታቸው አካላት መፍቀድ አለባቸው ብሏል። የውጭ ጉዳይ መስሪያ ቤት ወይም የሚመለከታቸው አካላት ያላቸውን አካላት በስም ከመጥቀስ ተቆጥቧል። ይሁን እንጂ የመረጃው ምንጮች እንደሚሉት የሚመለከታቸው አካላት የተባሉት የደህንነት ሰዎች ናቸው። የውጭ ጉዳይ መስሪያ ቤት ይህን መልስ የጻፈው የእንግሊዝ የውጭ ጉዳይ መስሪያ ቤት የአፍሪካ ክፍል ኃላፊ አቶ አንዳርጋቸውን የመጎብኘትና ፈቃድ እንዲሰጣቸው የጻፉትን ደብዳቤ ተከትሎ ነው። የእንግሊዝ የውጭ ጉዳይ መስሪያ ቤት በመልሱ ማዘኑንና ተጨማሪ መልስ እየጠበቀ መሆኑንም ለማወቅ ተችሏል። የኢህአዴግ የደህንነት አባላት አቶ አንዳርጋቸው እንዳይጎበኙና የምክር አገልግሎት እንዳይሰጣቸው የሚከለክሉት የአቶ አንዳርጋቸው ስቃይን በማብዛት እና በሰቃይ ውስጥ ሆነው የሚናገሩትን ለማቅረብ የህዝቡን የትግል ወንዴ ለመስበር መሆኑን አንድ የቤተሰባቸው አባል ገልጸው ይህንንም የእንግሊዝ የውጭ ጉዳይ መስሪያ ቤት እንዲያውቁ ማድረጋቸውንም ተናግረዋል። በተያያዘም የአቶ አንዳርጋቸው ጽጌ ታላቅ እህት በ24 ሰዓት ከሀገር ለቀው እንዲወጡ ታዘዋል። ለሰዓታት በቁም እስር ላይ የነበሩት ታዋቂው ፖለቲከኛና የሰብአዊ መብት ታጋይ አቶ አንዳርጋቸው ጽጌ ታላቅ እህት ወይዘሮ ብዙአየሁ ጽጌ ወንድማቸውን ጉዳይ ለመከታተል በሚል ከ10 ቀናት በፊት ወደ ኢትዮጵያ በመሩም ከተናት ባለፈው ሐሙስ ከተጠሩ በኋላ አገሪቱን በአስቸኳይ ለቀው እንዲወጡ ተናግሯቸዋል። በታዘዙበት ሰዓት ለመመለስ እንደሚቸገሩ የተናገሩት ወይዘሮ ብዙአየሁ የ24 ሰዓት የጊዜ ገደብ ከተሰጣቸው በኋላ ባለፈው አርብ አሜሪካ ተመልሰዋል። ቤተሰቦቹን በመወከል ጉዳዩን ለመከታተል በሚል መሄዳቸውን ከቤተሰቦቻቸው የተገኘው መረጃ ያመለክታል። ወይዘሮ ብዙአየሁ በተለይ ለቪኦኤ እንደገለጹት በፓስፖርታቸው 22 ገጾች ላይ ዲፖርትድ እና በአማርኛ ደግሞ ወደ ሀገር ቤት መመለስ አይችሉም ተብሎ እንደተመታባቸው በግርምት ተናግረዋል። ወይዘሮ ብዙአየሁ በቆይታቸው ከእንግሊዝ ኤምባሲ ከቀይ መስቀልና ሌሎችም ተቋማት ጋር ሲነጋገሩ መቆየታቸውን ገልጸዋል። የሰዓቱ ዜና በዚሁ አበቃ።
በመከተል ደግሞ በቀጥታ የስልክ መስመራችንን ወደ ኢትዮጵያ በማዞር ኢትዮጵያ ከሚገኙት አቶ ጌትነት የሰማይ ፓርቲ የጥናትና የስትራቴጂ ኃላፊ ጋራ ውይይት እናደርጋለን። ተናስተልኝ አቶ ጌትነት።
ተናስተልኝ።
ይስማውታል ጌታዬ? ድምጾትን በጣም ዝቅ ያለ ነው። ኦኬ፣ ድምጾን ከፍ ያደርጉልን ይችላሉ?
እሺ፣ አሁን ይስማው?
ያው ለኔ ይስማኛል። አቶ ጌትነት ሰሞኑን ማለትም በቅርብ ቀን ባለፈው አርብ ነው መሰለኝ የናንተ ፓርቲ ተአባል ተደብድባ ታስራ እስር ቤት ገብታለች። ስለሷ ጤንነት የሚያውቁት ነገር ካለ በዛን ጀምር።
ስለጤንነቷ ምንም የማውቀው ነገር የለም። የሆነው ምንድነው በአጋጣሚ እሷን የተለያየ እስር ቤት ብዙ ሰዎች ወስደው ነበርና የት እንዳለች ማወቅ አልተቻለም ነበር። በየእስር ቤቱ እየፈለግን ነበር። አጋጣሚ እዚህ አዲስ አበባ ፖሊስ ኮሚሽን እሷን ፍለጋ ለዚህ በሄድኩበት ጊዜ አጋጣሚ አገኘኋት። እዛ አክቹዋሊ እነሷ ሳይቶኝ ሳይሆን ምርመራ ክፍል ስገባ ኮሪደር ላይ ከኝታ ምናምን አየኋት እና ምን ሆነ አላወቅኩ። መርማሪያ የምርመራ ክፍል ኃላፊ ፈልጌ እንደሆነ በር ላይ ነበሩ ጥበቃው ጠየኳቸው። ውስጥ ምርማሪ ጋር ማለት ነው ቆይ ጠብቀው ብለውኝ እሱ እየጠበኩ እያለ ኮሪደር ላይ ተኝታ እያከርከት
ምን ሆና ነው የተኛችው? ኮሪደር ላይ
እንደሚመስለኝ ከዛ አርብ ዕለት ሳገስለት የሚያየው ትናንትና ነው ደብድቧት ነበረ እና ድብድቡ መደብደቧ ከዛ ደግሞ ምግብ አልበላችም ነበረ እና መድከም ይመስለኛል እንግዲህ እንዲህ ሳየው እዛ መንገድ ላይ የተኛችው እና እነዚያ ሆነች።
አቶ ጌትነት የስንት ዓመት ልጅ ነች? ወይንሸት የስንት ዓመት ልጅ ነች?
23
እኔ የምለው ፎቶዋን እንደምናየው ደግሞ ሰውነቷም አነስ ያለ ቀጠን ያለ ትንሽ የሆነች ልጅ ነች። ይሄንን ሰውነት ያዘች ኢትዮጵያዊት ሴት ልጅ የሚደበድብ አንጀት ያላቸው ምን አይነት ወታደሮች፣ ምን አይነት ፖሊሶች፣ ምን አይነት ሰዎች ናቸው?
እኔም ከአይምሮ በላይ ነው የሆነው። ምክንያቱም ልጅ ማቃጥም ቀጠን ያለች ነች። በጣም እንኳን አይደለም ልትመታት እንዲሁ ራሱ ይታሳሳናት ትገኛለች እያልክ እና አረ ነው ምን አይነት አይምሮ ያለ ሰው እንደዚህ አይነት ነገር እንዳደረገ እኔ ከአቅሜ በላይ ነው ለማሰብ። እንደ ሰው እንኳን አለ በባህላችን ራሱ ሴት ልጅን እንኳን መምታት መሳሪያ ወንድ ልጅ እንደው ትልቅ ውርደት ነው እና ያው የሚያሳየው ባህልም ባህሉንም ተወውና እንግዲህ ሂማኒቲውንም ተወውና ምኑንም ተወውና ምን እንደቀራቸው ነው። ከአይምሮ በላይ ነው የሚለው ነገር የለም። ከዚህ ጋር በተያያዘ
እንደው ከጥያቄ ውጭ ይሆናል እንጂ እኔ አንዳንዴ ነገሩን ሳስበው እነዚህ ይሄንን ስራ የሚፈጽሙት አዛዦቹም ስራውን የሚፈጽሙትም ታዛዦች ከሴት ልጅ የተወለዱ ከእናት የተወለዱ እናት ያላቸው እህት ያላቸው በጠቅላላው ከሰው ፍጥረት የተወለዱም አይመስለኝም። ለማንኛውም የእሷን ጤንነት በተመለከተ ኮሪደሩ ላይ ወድቀው ካዩዋት በኋላ አላናገሯትም? አልጠየቋትም? አልቻሉ?
ልክ አይቻት ስታራ ጊዜ ወዲያውኑ መጀመሪያ ነው የመሰልኳቸው መርማሪውን ላናግር የምገባ መስሏቸው ነበረ እና ነው ዝም ብለውም የፈቀዱልኝ ነበረ። ከዛ እነሱ እንደምፈልግ ሲያውቁ ጊዜ ገፈታትረው አስወጡኝ ከዛ ቦታ። ከዛ ከርቀት በአጥሩ በኩል ወደ ፍርድ ቤት ሊወስዳት ሲሉ ሌላ ሰው ደግፏት፣ አንድ እጇ በአንገቷ ላይ እንደዚህ ተይዟል፣ ተንጠልጥሏል፣ በፋሻ አናቷ ግንባሯ በቀኝ በኩል ታሽጓል፣ እንደዚህ ተተነከተ ምናምን ነገር አለው፣ ምትሄደው መሄድ አትችልም ምናምን እና ይሄም እኮ ከአንድ ቀን ካደረ ከአንድ ቀን በኋላ ኦልሞስት 24 ሰዓት በኋላ ማለት ነው ይሄ ነገር የሆነው እና ምን በዛች ሞመንት ላይ እንዴት እንደነበረች ማሰብ ነው እንግዲህ። እና እሷ ብቻ ወደ 30 ይሆናሉ ያን የነበሩ እስረኞች ይዘዋቸው የሄዱት ለፍርድ ቤት። ሁላቸውም በሚገርም መልኩ የተፈነከተ አለ፣ የሚያነክስ አለ፣ ልብሱ የለበሰው ልብስ እንዳለ በደም የተጨማለቀ አለ። እና እኔ እንደዚህ በአጠቃላይ አረ ነው መንግስት ምናምን እንደዚህ ያደረገ ለማለት እንኳን ይቸግራለሁ ምሎ
አቶ ጌትነት መንግስትን ተውት። እነዚህ ይህንን የሚፈጽሙት እንደ ሰው ስጋና ደም የለበሱ በዘጠኝ ወር ተወልደው ከእናት ማህፀን የወጡ ሰዎች ከህዝብ ጋር ይቀላቀላሉ፣ ያወራሉ፣ አብረው ይበራሉ፣ አብረው ይጠጣሉ፣ አብረው ይወጣሉ፣ ሰውን መሆናቸውንም ለሰው ያሳያሉ።
እነሱማ ተደብቀው ነው ማንያየናል ነው እንደዚህ እነሱ ለዛ አይደል ያሁንስ ማታየን ምንም ማረግ የሚደብቁት የሁላ ነገር የሚያረጉት እኮ ማንንም ማያየንን ተደብቀን እንደፈለግን እንተነክታለን እንደፈለግን እንገላለን እንደፈለግን እንሰብራለን እንደፈለግን ነው እንጂ በአደባባይ ላይ ማየት ያደርጋል ተደብቀው ነው እኮ የሁላ ነገር የሚያረጉት ለዛም አይደል እንዳናያት የሚከለክሉ ምግብ እንዳንሰጥ የሚከለክሉ ልብስ እንዳንሰጥ የሚከለክሉ እንዳናሳክም ስለቀይነት አንዳንዴ ቃት የሚከለክሉ ማን እንደዚህ ያደረገ ምናምን እንዳንልቆ ይሄንም እኮ ነገርኩ አጋጣሚ ነው ያየዋት እንደዚህ ሆኖ ምናምን እንጂ የሌሎቹ ማንንም ሰው የለም ማንንም ሰማ ሰው የለም ስለዚህ ማየት እንዳለ እንኳን የሚያቀው ነገር እንኳን አንድ ነገር የለም ገብቷል አሁን እኔ እዛ ሌሎች ልጆች እኮ ቤተሰቦች እንዳጋጣሚ እንደወጡ ቀራብን የቴደሁን የታስረውን ይያሉ እኔ የተንከራከተ ነው ምክንያቱም ማንንም ሰው የለም እንትላንተና እዛ ነው አልኩት እዛ ነው አልኩት ማንንም ሰው የለም
እስቲ ወደ እናንተ ድርጅት እንምጣ የሰማይ ፓርቲ አሁን እንግዲህ እንደምን ሃሎ ተቋረጠ
አንንም አይታፍኩ
ሃሎ
ስለው ነውና ሌሎች ሰዎች አንንም ጠያቂ የለ ማን የለ ለምን እኮ በቃ አጋጣሚ የኔ እኮ አጋጣሚ ነው በቃ እንዳጋጣሚ ትገባ ባጋባኝ መልኩ ነው እንጂ ያየኋት ይችላል እንግዲህ እኮ ማንንም ዘግተውት ምን ብሎ በዝግ ችሎት እኮ ነው ይሄው ጊዜ ቀጠሮ ፍርድ ቤት አጥርበናል እንግዲህ ያድርገናል ለማለት በዝግ ችሎት ለምን ሰው እንደያያረጉ ለምን ኢንጀስቲስ ከሆነ ሰዎች ያጠፉት ጥፋት ካለ ለምን በድብቅ ያረጋሉ? ምክንያቱም ይሁን ይሄንም ጥሩ ነገር ወንጀል እንደሆነ አቃል ዳኛውም በአደባባይ ሰው ፊት እንደዚህ አድርጎ እንደዚህ ፈረድኩበት ለማለትም አይደለም። ስለዚህ ዳኛውም በዚህ ይፈርዳል፣ ፖሊሶችም በዚህ ይደበድባሉ፣ ምን እንደዚህ ያረጋሉ ነው ምን የማፊያ አገር ሆኗል በቃ ሰው እኮ የለበትም።
አቶ ጌትነት ወደ እናንተ ፓርቲ እስቲ ዞር እንበል ከመቋረጡ በፊት ወደ እናንተ ፓርቲ ልዞር ነበር ወጥያቄን ይዤ እንግዲህ በቅርብ ጊዜ ጀምሮ ኢትዮጵያ ውስጥ የሰላማዊ ትግል በመጠኑም ቢሆን በግልጽ ይሰማል? ሃሎ? ሃሎ ይሰማል?
ሃሎ
አቶ ጌትነት
ሃሎ
እኔ ሰማውታለሁ እርሶ ይሰሙኛል ወይ? ሃሎ?
ሃሎ
እንደገና እንደውል ሃሎ አይሰማል? እስቲ በተቻለ መጠን የኢትዮጵያ ስልክ ከስልጣናችን አይ ዶንት ኖ የት እንደደረሰ አላቅም መጥቆ ስልክ ሁሉ መስማማት አልቻልንም። የናንተ ድርጅት ከቅርብ ጊዜ ወዲህ በአደባባይ ከወጣ ጀምሮ ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ የሰላማዊ ትግል በመጠነኛ ደረጃም ቢሆን በመታየት ላይ ይታያል እንቅስቃሴው። እናንተ ይሄንን ትግል ወደፊት የምትገፉበት ይመስላችኋል? በየጊዜው አንዳንድ እናንተን ተወካዮች ወይም እናንተን አባሎች እየደበደቡ ያሰሩ እንዲም ያደርጉ ከሆነ ትግሉን ትቀጥሉበታላችሁ ወይስ እንዴት ነው?
ዋናው እኮ ትግል ብለን የገባንበት ዋንኛ ምክንያት እኮ ይሄ አይነት በደል ስላለ ኢንጀስቲስ ስላለ ጀስቲስ ለማምጣት ነው። ትግሉ ራሱ አየ መስመሩ ስራን ቢኖር ኖሮ ፍትህ ቢኖር ኖሮማ አሁን ምን ፈልገው ነገሮች መጥመጣ ነበር። ፍትህ አለ መኖሩ እንደፍት መኖሩ ይሄን ፍትህ ለማምጣት ትግል ጀመረን ማለት ነው። ስለዚህ ትግሉን ጀምረው አውቀናል እኮ መደብደቡ መገደል ከዚህ በፊት ብዙ ተገድሏል፣ ብዙ ሰው ተገድሏል። የኛ አዲስ አይደለም፣ ብዙ ሰው ታስሯል፣ ብዙ በደል ደርሷል። የኛ አዲስ አይደለም፣ የኛ ልጆችም እንደዛ፣ ሁላችንም እንደዛ ነው የምንገነዘበው። ግን ይህንን ትግል የከፈልን ዋጋ እየከፈልን ግን በኋላ ለምንፈልገው ፍትህ ስርዓት ለማምጣት የበኩላችንን ጥረት ማድረግ አለብን። ይህ ሁላችንም ያለን ግንዛቤ ነው።
አቶ ጌትነት የእኔ ጥያቄ እንኳን ምንድን ነው ለማንትን ለማለት የፈለግኩት ወጣቶች አሉ እናንተ መሐከል። አሁን ወይንሸት ራሱ እንደነገሩኝ 23 አመት ወጣት ነች፣ ገና ምኑንም ያላየችው። እንደዚህ አይነቶቹ ወጣቶች በዚህ አይነት ትግል መራራ ትግሉ ሲሳተፉ የሚደርስባቸው በደልና የሚደረግባቸው የጭካኔያዊ ድብደባ ተስፋ ያስቆርጣቸውም ወይ? ይሄ ከሆነ ደግሞ ድርጅታቸው አይዳከምም ወይ ነው? ወይስ ደግሞ የሰላማዊ ትግል መርሆ የሆነውን ሳንገድል የሞትን የሚለውን አንግባችሁ ለመሄድ ቆርጣችኋል?
አዎ እነሱ ነው ቆርጠናል። ያም እኮ ነው ማሳያ ነው እኮ አልኩ። አሁን የወይኒ እነሱ ወይኒ ለብቻ ለይተው እንደዚህ አይነት በደል ሲያደርሱባት ለኛ እኮ ምልክት መስጠታቸው ነው። እንደዚህ ትንሽዬ በእድሜዋ ወጣት የሆነች ሴት እንደገና እንደዛ አድርጎ ደብድቦ ፈንክቶ ሰብሮ እንዲህ ነው ማረጋችሁ ብለው መልእክት ለእኛ ማስተላለፋቸው ነው። እኛ ደግሞ እሷን እንደዚህ ብታደረጉ ምን ብታደረጉ እሷ ያነገጭ ያነገጭ እበችለት ኮዝ አለ። ያንን ኮዝ ደግሞ ከግን ሳናደርስ ወደኋላ አንልም። እውነት ነው፣ እኛ መሳሪያ የለንም። ለመግደል አልተዘጋጀንም። ለመሞት ግን ለሀገራችን ፍትህ፣ ለሀገራችን ነጻነት ሁላችንም ዝግጁ ነን። የእሷም እንደዛ ቢሆን እኛም አንዱ ሰው ሲሄድ ሌላኛው ይተካ ምን ልባችን ቢሰበር የእሷን አላማ ይዘን ባንቀጥለው ስተሬጂ ነው ማለት ለእሷም አላማችን ነው። ግን እየሞትን አላማችን ከዳር እናደርሳለን። ዋና የተነሳንለት ምስ ነው እና ምንም በአጠቃላይ ትግሉ ላይ እንደውም የበለጠ ከፍ እንድናደርገው የሚያበረታታን እንጂ ዲስክሬት የሚያደርገን ምንም እንትን አደረገን።
አቶ ጌትነት፣ የእናንተ የድርጅታቸው የፓርቲያችሁ አባል አቶ ስለሽን በስር ላይ ናቸው። ስለ እሳቸውስ የሚያውቁት ነገር አለ? የእናንተ የፓርቲያችሁ አባል የሆኑት አቶ ስለሽም በእስር ላይ ናቸው ያሉት እስከማውቀው ድረስ። ስለ እሳቸው የሚያውቁት ነገር አለ? ጤንነታቸው በምን አይነት ሁኔታ ላይ ነው?
ስለ እሱ ስራ ምንም ማወቅ አልተቻለም። ባለፈው ጊዜ እንደዚሁ ፍርድ ቤት ብቻ አቅርበናል ብለው ወግድ ብቻ አሉ። ከዛ በኋላም ደጋግመን እንጠይቃለን፣ ምንም አይቻልም። ከምንም ልናገኘው አልቻለም። ያው እሱንም ግልጽ እንዲያደርጉልን በተደጋጋሚ ሰባ እያያዙ የሆነውን ሁኔታ አጠቃላይ እንዲቀልብን ደጋግመን እየጠየቅን ነው። ግን ምንም ምላሽ እስካሁን የሰጡን አይደለም። ለምን ይቀጥላል ጥያቄያችን ማንሳታችን?
አቶ ጌት
ባለፈው መግለጫችን ላይ እንዳስቀመጥነው ትግላችን ከዚህ ከፍ ያለ የትግል መስመር መከተል እንዳለብን ግንዛቤ ሰጥቶናል። ያንን ግንዛቤ ይዘን ወደፊት የተለያዩ እርምጃዎች እንወስዳለን። እንግዲህ እየተመካከርን ነው። ብዙ ምን እናደርግ የት ይሻላል አሁን ካለው ከጊዜው ከሁኔታውና ከማህበረሰቡ አጠቃላይ ፖለቲካል ሳይኮሎጂ የትኛውን ትግል በዚህኛው በየትኛው ጊዜ ልናደርግ ይሻላል እያል እየተመካከርን ነው። በቅርቡ የተለያዩ ነገሮች እንደምናደርግ እናሳያለን ለማህበረሰቡ።
አቶ ጌትነት፣ ያለፈውን መግለጫችሁን ካወጣችሁ ጉዳይ ካነሱልን አይቀር በመግለጫችሁ ላይ ካነሳችሁት ነገር አንዱ የአቶ አንዳርጋቸው ጽጌን በግልጽ አንስታችኋል። የሰብአዊ መብታቸው መከበር አለበት ብላችኋል። ብዙዎች የኢትዮጵያ ተቃዋሚዎች ይህንን ስሙንም እንኳን ለማንሳት አይደፍሩም። እናንተ ግን የሰማይ ትግል ምንድነው የሰላማዊ ትግል አንዱ የትግል መርሆ መንግስት የሚወደውን ብቻ ሳይሆን የማይወደውንም ትክክል ያልሆነውንም ነገር በግልጽ ማንሳት ነው ብላችሁ ነው የምታምኑት ነው ይመስለናል። እንዴት ደፈራችሁ?
ሪኮ ድፍረት አይደለም ይሄ። ለእኛም ደግሞ ከቆምን ለሰላም አንጻር ትክክል ነው ብለን ነው የምናስበው። አይደለም አቶ አንዳርጋቸው፣ ሌላም ሰው እንደዚህ ሰብአዊ መብቱ ሲጣስ ሰብአዊ መብቱ ለምን ተጣሰ፣ አያያዙ እንዴት ነው፣ ምን ይመስላል፣ ምን አደረጋችሁት፣ ይህንን ለማህበረሰቡ ክሊር አድርጉ፣ ይሄ ደግሞ የህዝብ ጥያቄ ነው ብለን ማንሳት ትክክለኛና አግባብ እንደ ተነሳን ለሰላማ እንደ ቆምንለትም እንደምንታገለውም አንጻር ትክክል ነው ብለን እናስባለን። የተለየ ነገር ይጠየቅን ብለን አናስብም። የሰው የአቶ አንዳርጋቸውን ምን እንዳዘ ምክንያቱም አሁን ትስከን ሙሉ የት እንዳለ ምን እንደገባ ምን እንደሆነ አንፈቅለት። ስለዚህ በፍትህ ከሆነ እነሱም ዳኝ ፍርድ ቤት ማቅረበና ሳል የት አቀረባችሁ ምን አደረጋችሁ የት እንዳለ እንኳን አንግለት። ስለዚህ እሱን መግለጥ አለባችሁ። ከዛ ባለፈ ደግሞ እንዳልኩ ይህንን ነገር በሁለቱ ሀገሮች መካከልም የየመን መንግስት ነው ምን እንደሆነ ግልጽ አድርጎ አልተናገረም። ስለዚህ መናገር አለበት ምን እንደሆነ። እንደገና ይሄን ማድረጉ እኛ እንደ ሰው ሀገር ውስጥ ጉዳይ ጣልቃ እንደገባ ነው የምንመለከተው። ስለዚህ የየመን መንግስት ነው የሰው ሀገር ጉዳይ ጣልቃ ከመግባቱ በፊት መጀመሪያ ቆም ብሎ ማሰብ እንደሚገባው አሸባሪ ነው አይደለም፣ የነጻነት ተገኝ ነው አይደለም፣ ሌላም ነገር አለ አይደለም፣ የሀገራቸው ጉዳይ ምንድን ነው ምን ብሎ ነው የሚይዙት ብሎ መገንዘብ እንደሚገባው ለማስረዳት ነው። ወደፊትም እንዲህ አይነት የማንም ሰው ላይ ሰብአዊ መብት እንዲጣስ አንፈልግም። አንተ ቅድም ይጀምር ከሱ ጋር ክሊር እንዲያደርጉ ደጋግመን ጠይቀናል፣ አሁንም እንጠይቃለን።
አቶ ጌትነት ብዙ ጊዜ ስለ ኢትዮጵያ ሲነሳ በሰላማዊ መንገድ ብዙ ድርጅቶች ትግል እንደሚያደርጉ ይነገራል። ግን በአሁኑ ጊዜ ደግሞ ታዛቢዎች እንደሚሉት ከሆነ የሰላማዊ ትግሉ ሜዳ እየጠበበ ስለሆነ ብዙዎች ግለሰቦችና ድርጅቶች ጦር ወደ ማንሳት እየሄዱ ነው፣ ይሄ ነገር አደጋ ላይ አገሪቷን እያመጣት ነው የሚሉ አሉ። እናንተስ ይሄ ፍርሃት አለባችሁ?
አንደኛ ሰላማዊ ትግሉ ገና አልተሞከረም ብለን አምናምነው። ለመሳችን ገና ሰላማዊ ትግል አልጀመርም። የፊት አደግ የነበረው ያደግ ከተሰቡት ላይ እንሰበሰባለን፣ ከበተኑት ላይ እንበተናል፣ ምርጫ አለን ሲለን እንሄዳለን፣ የለም ምርጫ ሲለን ወደ ቤታችን ይገባል። ስለዚህ ይሄ ትግል ነው ብለን አናስብም፣ አናምነው። ሰላማዊ ትግል ግን እየተገረፉ እየታሰሩ እየተደበደቡ ቢሆን ግን የእያንዳንዱን ጥያቄ ወደ እያንዳንዱ ህዝብ ውስጥ እያስገቡ አንድ ሰው ሲታሰር ሌላ ሰው እየተፈታ፣ አንድ ሰው ሲታሰር ሌላ ሰው እየተፈታ ሰላማዊ ትግሉ አጠናክሮ መቀጠል እንዳለበት ግንዛቤ ይዘናል። ስለዚህ ያልተጀመረ ትግል ነው ገና ሰላማዊ ትግሉ አጠንክረን መቀጠል አለብን ብለን እናምናል። ግን በሌላኛው መልኩ ግን እንዲህ አይነት መገፋቶች እንዲህ አይነት በደሎች ሲደርሱ አንዱ ወደ ሌላ ወደ ትጥቅ ትግል እንደማይገፋው እምነትን ለዛም ነው እኛ ሰላማዊ ትግሉ ማጠናከር የምንፈልገው። አንዱ ብዙዎች ይዘው እንደገና ደግሞ ጥያቄ እንዳልተመለሰ ማሰብ ሲጀምር ምናልባት ነፍስ ማንሳት ይጀምራል፣ ሌላም ሌላም ነገር ማድረግ ይጀምራል። እና ሀገራችን ወደዛ እንዳትገባ ስጋት አለ። እና ለሁሉም ተጋግመ የምንጠይቀው ሰላማዊ ትግሉ አጠናክሮ ቢቀጥል ምናልባት በዛ መንገድ ጥያቄዎችን መመለስ ይችልና በኋላ ላይ ሊደርስ ይችላል የምንላቸውን የህይወት መጥፋትን፣ የአካል መጉደልን፣ የንብረት መጉደልን፣ ሌሎችን ነገር ከወዲሁ መቆጣጠርን መከላከልም እንችላለን። እና እኔ ሰላማዊ ትግሉን አጠናክረን ብንቀጥል እነዚያ ከምንፈራቸው ስጋቶች ነፃ ወይንም ደግሞ አትሊስት በትንሹ መቀነስ የምንችል ይመስለኛል። እና ለዚህ አሁነኛ ሰላማዊ ትግል ማጠናከር መሄድ አለብን የምንለው ሰው ብሶት እየያዘው እየተከፋ ሲሄድ ያገዘም ሁሉን ነገር እየዘጋ ሲመጣ እንደዚህ አይነት አማራጭ ማንሳቱ አይቀርም። ከነዚህ አማራጮች በፊት ግን እኛ ሰላማዊ ትግሉን ምላሽ ወይም ደግሞ ለጥያቄዎቻችን ምላሽ የሚሰጥ አድርገን ብናየው እየተሻለ ይሆናል። እዚህም ወደ ተሻለ አማራጭ ያመጣውን ሰው ውድመትም እንደገና ካላስፈላጊ ውድመትም ይታደገናል የሚል እምነት አለን በሰማያዊ።
ጌታዬ፣ በመጨረሻ ሁለት ጥያቄዎች አሉኝ። የመጀመሪያው ከሁለቱ አንዱ የድርጅታችሁን የትግል መስመር በተመለከተ ኢትዮጵያ ውስጥ ያለው ኢትዮጵያዊው እንዴት ያያችኋል? ተቀብሏችኋል ወይ? በውጭ ሀገርስ ያላችሁ ተሰሚነት ምን ደረጃ ላይ ነው?
እንግዲህ ያው እንደምታውቀው ከተመሰረትን አሁን ገና ሁለት ዓመታችን ነው ገና ሰማያዊ የኢትዮጵያ ፖለቲካ አውጅ እንደ አንድ ተቀናቃኝ አካል ሆነው መንግስትም በፖለቲካ ውስጥ ከመጣ በዚህ ሂደት ውስጥ በብዙ ቦታ ስንጀምረው በትንሽ ሆኖ የምትጀምረው ግን አሁን ሰፋ ብሎ ኦልሞስት ከ300 50 ወረዳዎች በላይ የሰማያዊ ፓርቲ መዋቅሮች እየዘረጉ ነው። ከዛም አልፎ አሁን በተለያዩ መስሪያ ቤቶችም በትምህርት ቤቶችም በመሰረታዊ ደረጃ በተለያዩ አካባቢዎች ውስጥ ማህበረሰቡ ሰማያዊ ግንዛቤ ይዟል። ለሰማያዊ በደንብ ያውቃል። የሰማያዊን እየተራጀ ነው እየተማረም ነው ያለው። ከዛ ባለፈ ደግሞ እንደምታውቀው እናንተ ሀገርም የሰማያዊ ሰፖርት ግሩፕ አለን። በውጭ ሀገር አሜሪካ፣ ኖርዝ አሜሪካ ሰማያዊ ሰፖርት ቻፕተርም እንደዚሁ አለን። ኖርዌይ አለን፣ አውሮፓ፣ እንግሊዝ ሀገር ብዙ የተለያዩ ሀገሮች፣ አውስትራሊያ፣ ካናዳም እንደዚሁ አለን። እና ሰማይ ኢንተርናሽናል በተለያዩ የዓለማት ክፍላት ውስጥ እንደዚህ ድጋፍ እያደረገ አባላት እየተሰባሰቡ ሰማያዊን ደግፈን አብረን ከሰማያዊ አላማ ጋር ሰላማዊ ትግልንም እያገዝን እንሄዳለን የሚሉ በብዛት እየመጡ ነው። ግን እሱ በቂ ነው ወይም ደግሞ የሚያስፈልገን ያህል አለን የምንለው አይደለም። ገና ምንም እኛ ከምናስበው ከምንፈልገው ለዚህ ኢትዮጵያ ለውጥም አጠቃላይ ዲሞክራሲያዊ ስርዓት ማምጣትም በጣም 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 ትንሽ እንደሆነ ግንዛቤ ያለው እሱም ከሌሎች የተለያዩ አካላት ጋር ስቴክሆልደርስ ጋር በደንብ እየተነጋገርንበት እያጠናከርን የተለያዩ ስልቶችን እየነደፍን ማህበረሰብ ጋር ለመድረስ እየጣርን ነው። አይሆፕ እሱም የቻለንን ገፍተን እንደምንሄድበት ይሰማናል።
ጌታዬ፣ በመጨረሻ አንድ ጥያቄ ልጠይቅዎት ላቅርብዎትና እንሰነባበት። ለአድማጮች ይሄንን ሬዲዮ በቀጥታ ባለም ዙሪያ ለሚያዳምጡ ወይም በዌብሳይትም ለሚያዳምጡ አጥር ያለ መልክቶን ይንገሩና እኛም መልክት አለን ለርሶ መልክታችንን ነግረነው እንሰናበቶታለን። መጀመሪያ ለአድማጮች ያለዎትን መልክት አጥር አድርገው።
እሺ፣ መጀመሪያ ይሄን ዲና አንቴ ከዲና አካባቢ ካሚቴታውያን ጋር ለመነጋገር በመቻሌ ለእናንተም ለአድማጮችም ምስጋና እናቀርባለን። በአጠቃላይ ግን ሰላማዊ ትግልን ተባብረን ብንደግፈው ከአንድ ብርቱ ደግ መድኃኒቱ እንደሆነ ተገንዘው ሁሉ ሰው እችን ካሳሰፋስቆረጠው እያንዳንዳን ነገር የበኩልን ሊያደርግ የሚችለው በእውቀቱ የሚችለው በገንዘቡ የሚችለው በየትኛውም ይህንን ሰላማዊ ትግል ብናግዘው አንድ ደረጃ ከፍ እናደርገዋለን። ይሄ ደግሞ የዚህ ትውልድ ተሰጥቶታል። ይሄ ትውልድ ደግሞ ይህን ነገር የመመለስ አደራ አለበት። ስለዚህ ሳንሰላች፣ ደከመኝ ሳንል፣ ተስፋ ሳንቆርጥ የአቅማችንን ለዚህ ትግል ብናግዝ የኢትዮጵያን የሰላማዊ ትግል እንደገና ደግሞ የዲሞክራሲ ናፍቆት ከግብ እናደርሳለን የሚል ነገር ለሁሉ ለማስተላለፍ ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ።
አቶ ጌትነት፣ ከመሰነባበታችን በፊት መልእክታችንን ያድርሱልን ለወጣቷ ወይንሸት። የኢትዮጵያ ድምጽ ሬዲዮ ሁኔታዋን እንደሚከታተል የከበረ ሰላምታ አቅርቡልና ሁኔታውን በየጊዜው እየደወለ እንደሚከታተል ቢነግሩን በጣም ደስ ይለናል። እናመሰግናለን። መልካም የትግል ጊዜ።
አሚን፣ ሰላም ለእናንተም እንደዛ።
ያል ደላ ጋማና ቲሎ ይካራተና ጃለል ጆፎ ጋቦ ሆኖ ረቲቤ ካኔ ተገና arsi mo saya gara sabata ziradame enyo matasi he maya gara salale ti daldala no na chugasha dagla baneto idari wala gara ge me sashane kana baneto magale ti arsi karanani bigo to patu bano manne ko bano magale ti arsi karanani bigo to patu bano manne ko bano che cananani mi voto qua comano manne comano manne che piace che cananani mi voto qua comano.
አርማጆች በመከታተል ላይ ያላችሁት እዚህ ከስዊድን ስቶክሆልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። አንድ አድማጫችን ደውለው አንድ ዜና አስተውሰውናል። አህመድ
የጋልጠኛ ጻና ጻፊ መስፈን
አግዩ አዋቂ የወግ ጻፊ መስፈን አተማረም ባለፈው ሰሞን ከዚህ ያለው ተለይቷል።
አድማጫችን ደውለው አስተውሰውናል። ይቅርታ እየጠየቅን የምንፈልገው ምህንን ነው። ሬዲዮኑ የአድማጭም ስለሆነ እኛ ምንረሳውን አድማጮች ልክ እንደዚህ እንደሚደረገው ይሄን አላረጋችሁም ይሄን አርጋችሁ ማረጋል ነበርባችሁ ምን እንዲለን ነው እና መሰግናለን። ስለሳቸው እንግዲህ ምንድነው አጠር ያለ የታወቁ
አው እነዚህ መጣጥፎችን በመጻፎችን የጻፉናች መስፈናብ ተማሪያም ለምሳሌ ብዙዎች ያቋቸዋል ቆይት ያሉ ብዙዎች ያቋቸዋል የቡና ቤት ስዕሎች የሚባል መጻፍ ነበር ነው ያስተዋሳለው። አውዳመትና የሌሊት ድምጾች የተሰኙ ጣፋጭ ወጎችን ማቀርባል። እንዲሁም አዜ ቤተሰኛ ያጫጭር ልቦለድ ስራዎችን ያዘ መጻፍ አሳተሟል። ትውልዱ ሞጆ ነው። ለረጅም ጊዜ ደግሞ በኩራዛ ሰጣሚ ድርጅት በአርታይነት ማገልግሏል።
አርታይነት ስትል
አርታይ ምንድነው የሚባለው? ኤዲተር ነው የሚባለው
ስለዚህ ደዛይ እንዴ ሰምቻለሁ መጀመሪያ ካላት
ስለዚህ ተጨማሪ ነው የምሰጠው እንደው ሰውየው በፓንጎ በሰጣሚ ነው።
መስፍን አብተማርያም ጎበዝ ተርጓሚ ነበር።
እንግዲህ ባጭሩ ስለ አቶ መስፍን አብተማርያም ይሄን ካልን ወደ ቀጣዩ ፕሮግራማችን እንራመዳለን። ፕሮግራማችን ፍጻሜ ሊደርስ አንድ 15 ደቂቃዎች ያህል ይቆራታል። ማስታወቂያዎችም አሉን መሰለን። ስፖርት አዘጋጃችን ዋናው አዘጋጅ አንተም አለ። ስፖርት አዘጋጆቻችን ጋር ደግሞ እኔ አጥር ያለው ውይይት አደርጋለሁ።
ኦኬ
ስለ ዓለም ዋንጫ
በትክክል
እዚህ ዋናው አዘጋጅ ጋር እስከምንደውል ድረስ አንተ ማስተዋቂያዎችን ጨርሳ።
ኦኬ ማስተዋቂያ በስዊድንና አካባቢ ለምትኖሩ ኢትዮጵያውያን እንደሚታወቀው የግንቦት 7 የፍትህ የነጻነት ንቅናቄ በስዊድን መጠነ ሰፊ እንቅስቃሴዎችን ያደረገ ይገኛል። በተለይ ከቅርብ ጊዜ ወዲህ ትግሉ ወደ ወሳኝ ምዕራፍ መሸጋገሩም ይታወቃል። በመሆኑም በስዊድንና አካባቢዋ የምትኖሩ ኢትዮጵያውያን ለፍትህ ለነጻነትና ለዲሞክራሲ የተደረገ ያለውን ወሳኝ ትግል መቀላቀል ለምትፈልጉ በስልክ ቁጥር በ073 99 78 068 እንደገና በ073 99 78 068 ወይም በኢሜይል g7swecom@gmail.com g7swecom@gmail.com ብላችሁ በትደውሉና በጽፉ ኮንታክት በማድረግ በቂ መረጃ እንደምታገኙ መሆኑን እንገልጻለን። የግንቦት 7 ለፍትህ ለነጻነትና ለዲሞክራሲ ንቅናቄ በስዊድን የሰብሰባ ጥሪ ሞረሽ ወገኔ ባህል ማህበር በስዊድን የወያኔ ትግሬዎችን ስልጣን ከያዙበት ጊዜ ጀምሮ በአማራ ህዝብ ላይ ዘር ማጥፋትና የዘር ማጽዳት ወንጀል ተፈጽሞበታል አሁንም እየተፈጸመበት ነው ብሎ ያምናል። ይህ በአንድ ነገር ላይ ያተኮረ የዘር ማጥፋትና የዘር ማጽዳት ወንጀል በዚህ ከቀጠለ የነገውን ኢትዮጵያ ህልውና ይፈታተናል። በህዝብ መካከል ያለውንም የአንድነት ስሜት ያደበዝዛል። ስለዚህ በአንዲት ኢትዮጵያ ሀገርና በህዝቧም አንድነት የምታምኑ ኢትዮጵያውያን በሙሉ በኦገስት 2 ቀን 2014 አቶ ተክሌሻውን ከአሜሪካ ጋብዘን ባዘጋጀነው ስብሰባ ላይ እንድትገኙልን በአክብሮት ጋብዘናችኋል። የክብር እንግዳው አቶ ተክሌሻው የስብሰባ ቦታ ሃሉንዳ ፎልኬት ሂውስ የስብሰባ ቀን ኦገስት 2 2014 ሰዓት ከ13 ሰዓት እስከ 20 ሰዓት። ቀጣይ ስብሰባ በጀርመን ሀገር በፍራንክፈርት ከተማ በኦገስት 9 ቀን እንዲሁም በእንግሊዝ ሀገር በለንደን ከተማ ኦገስት 17 ቀን 2014 ዓመተ ምህረት እንደሚደረግ ማሳወቅ እንወዳለን። ሞረሽ ወገኔ የባህል ማህበር በስዊድን።
ግሩም እንግዲህ ዋናው የስፖርት አዘጋጅ ሊገኛል ቻለም እንግዲህ በማከሉ ሰምቶ ከገባ ምናልባት የደገፈው ቡድን ስላላሸነፈ እንደሆነ አላውቅም። የደገፈው ማን ነበር?
አይሱ የደገፈው ቡድን ባሸነፈም የገመተው ቡድን ግን አሸነፈው።
አዎ
ምናልባት እንደሚወስዱ።
አዎ ግን የማይፈልገው ቡድን ስላላሸነፈ አክሩፎ ይሆናል። እስቲ እንግዲህ በሚቀጥለው ስናገኘው እንጠይቀዋለን።
ሆላንድ ቡድን የደገፈ ይመስለኛል።
የሆላንድ ቡድን የደገፈ
አዎ። አንተ ማን ነበር የደገፍከው?
አይ እኔ አርጀንቲና ነበርኩ።
ያው አርጀንቲና። እኔ ምን ነበር ያልኩት? ጀርመን። ማንም ይጫወት?
አይ አንተ ከንተን ተነስተ ነው መቼም።
ማንም ኳስ ይጫወት? መጨረሻ ላይ አሸናፊው ጀርመን ነው ብዬ ነበር።
ለነገሩ ያሁኑ ጀርመንና የድሮ ጀርመን አንተ በምትለው ዘመን አይነት አይደል? አሁን አሳምነው ወስደዋል ማለት ይቻላል።
ያው ነው ግን ጨዋታቸው ምንም እንትን ቢኖረው ምንድነው ሶል የለውም ለኔ። ዩ ኖ እንዴት ብዬ ላስረዳ? እግር አርጀንቲናው ሲጫወቱ ኢቭን ሆላንዶ ሲጫወቱ ቺሌዎች እነዚህ የላቲን እንትን ያለው ጨዋታ የሚጫወቱ አሉ። ስፔኖች ሲጫወቱ ቲኪታካ ነው የሚሉት መሰለኝ። እነሱ ሲጫወቱ ኳሷን ሲያርገበግቧት ያለ። ጀርመኖች ሲጫወቱ ልክ በይሄን ላቦራቶሪ ውስጥ የተሰራ አይደለም። ኤ ለቢ ያቀብላል፣ ቢ ለሲ ያቀብላል። ሲ እንደዚህ ነገር
በእንትን።
አዎ
የቡድን ስራ ነው። ያው ጀርመን ዋናው እሱ ነው።
ታክቲክ፣ ዲሲፕሊን ወዘተ ወዘተ ያውቃሉ። ግን ኳሷን የመፍጠር ይሄ ኢምፕሮቫይዝ የማድረግ ወዘተ ወዘተ ያለው ላቲኖች ጋር በትንሹም ቢሆን አፍሪካውያኖች ጋር ደስ ይለኛል። አፍሪካኖች አርት። አዎ እና እሱን ነበር የምመኘው። አልሆነም።
እኔ እዚህ ላይ አንድ ልጠይቅ። ምናልባት በቅርብ ጊዜ ፊፋ አስታውቆ ነበር የናይጄሪያን ቡድን ከዓለም አቀፍ እግር ኳስ
አግዷል።
አሁን አውርዶ እንትምራል። መቼ ነው አፍሪካ ውስጥ ፖለቲካው ያ ከእግር ኳስ ወይ ከነጻው ነው መስራት የሚችሉት የእግር ኳስ እንት?
እንግዲህ መቼ ለሚለው እንግዲህ አብረን የምናየው ነው። አስቸጋሪ ነው። ግን ያለው ችግር ምንድነው? እዚህ አፍሪካውያኖች እኛ በጠቅላላ አፍሪካውያኖች ፖለቲካን ስልጣንን የምናየው ከራሳችን ህይወት ጋር አያይዘን ነው። ስልጣን የኛ ነገር ባህል ታቀላችሁ ምን እንደምባል ሲሾም ያልበላ ሲቻሪ ቆጨዋል።
ኢትዮጵያ ቡድን
ስለዚህ
ታግዶ ነበር በፊፋ እና መንግስት ጣልቃ ገብቷል ምናምን በሚለው ነገርና ያው ጣልቃ አፍሪካ ውስጥ አይገባም ማለት አይቻልም። በሙሉ ስታያቸው አሁን በኢትዮጵያ ደረጃጀት ፌዴሬሽኑ ሲመረጥ ክልሎች ነው የክልል ሊቀመናብርት ናቸው የሚልኩት ማን እንደሚመረጥ። ስለዚህ እዛ ከደረሱ በኋላ የሚመጣው ጸብ ምናምን
ግን እናቀው ነው። ፊፋ ግን ለሚቀጥለው የዓለም እግር ኳስ ያስቀመጠው አንድ እንትን አለ። እሱ ምንድነው? ይሄ የገንዘብ ጉዳይ ሀገራቸው ጣጣ ሀገራቸው ጨርሰው ያልመጡ ሀገሮች እንደማይሳተፉ ገልጿል።
እሱ ጥሩ አካሄድ ነው። ለነ ካሜሩን እንዳወረደ
ጋና የጋናውስ እንዴ ገንዘቡን ሲስማ ላይ ይሁን ፎቶ አንስተው
በግል አውሮፕላን የተላከበት ሁኔታ ማለት ነው።
አረ ገንዘቡን ሲስም ደግሞ አንዱ የጋና ተጫዋች ገንዘቡን የሆነ ዶላር ሲስም የተሰጠውን ዶላር ሲስም አውጥተው ጋዜጣ
ግን አዲስ አይደለም። ባለፈው ታስታውሱ እንደው ጀርመን ላይ እግር የዓለም አቀፍ እግር ኳስ ጨዋታ በነበረበት ጊዜ የቶጎ ቡድን ጨዋታ በመካሄድ ላይ ያለ አንጫዋትም አሉ። ምክንያቱም ቃል የተገባልን ገንዘብ አልተሰጠንም። ፊፋ ችግር እንዳይፈጠር ገንዘቡን
ቀድሞ ነው
የሚከፍላቸው።
ችግሩ
እኔ ግን በተቃራኒው ደስ የሚለው ነገር አሁን የአልጄሪያ ተጫዋቾች ብታይ ቦነስ የተሰጣቸውን በሙሉ
ዲሲፕሊን ናቸው
የተሰጣቸውን በሙሉ ለጋዛ አሁን እስራኤል እየወሰደችው ያለው እንትን መርጃ እንደወሰጡ የግሪክን መታይ የጀርመን ተጫዋቾች መታይ ለእርዳታ ለበቃ ሁሉም የተስተካከለ ነው ሁሉ አንፈልግምና ለእንደዚህ ለሆኑ ለተቋማት ለእርዳታ ድርጅቶች ለህፃናት መርጃ ለኤችአይቪ እና እንደሚሆን በብዛት ተሰጥቷል። ለአፍሪካ ቡድኖች እንግዲህ
የደሃ ነገር እኮ የኛ ችግራችን ምሉ ገንዘብ ነገር ሲባል ቀንዳችን ነው የሚቆመው። ስለዚህ አትፍረድበት ያላየ ገንዘብ ሲሰማ ይደነግጣል።
እኔ በአፍሪካ
ለማንኛውም ቁም ነገሩ ምንድነው አፍሪካ ብዙ ችግር አለባት እንግዲህ ቀስ ይያሉ ይፈታሉ ብለን ተስፋ እናደርጋለን። ለማንኛውም ጀርመን አሸንፏል። ኳስ ማንም ይጫወት ማንም ጀርመን ነው የሚያሸንፈው። እንግዲህ ዋንጫውን በልቷል። የሚከተለው ደግሞ መቼ ነው የሚደረገው? ራሽያ ነው የሚደረገው።
ፑቲን አለ ይሄን ቁጭ ብሎ
በእንግሊዝኛ ሲናገር አዳምጫለሁ። የኦሊምፒክስ ሲሰጠው በእንግሊዝኛ ተናገረ። ኖርማሊ ፑቲን በእንግሊዝኛ አይናገርም። የሶቺን እነሱ ጋር አይደለም የተደረገው የዊንተር ኦሊምፒክስ እሱን አድሬስ ያደረገ በእንግሊዝኛ ነው የተናገረው እና በጣም እንትን አንዩዋል ነው ለሱ እና የሚከተለው የዓለም ዋንጫ 2018 መሆኑ ነው። አውሮፓ ነው የሚደረገው ራሻ ላይ ነው።
ከራሻ ቀጥሎ
እንግዲህ ኢትዮጵያኖች ደግሞ ለዛ ይዘጋጁ ይሆን? የካታሩ እንኳን ምናልባት ላይሆንም ይችላል
ግን ውዝግብ አስነስቷል
ያለን። ግን የሚከተለው ደግሞ ኢትዮጵያኖች ምናልባት ግን አንዳንዴ ደግሞ ሄደው
የአፍሪካ ዋንጫን ጠይቋል ኢትዮጵያ እግር ኳስ ፌዴሬሽን ለአፍሪካ ዋንጫን ለማዘጋጀት ከ12 ዓመት በኋላ
ኦኬ
እና ያው እስከዛ ድረስ በቂ ሆኖ ፋሲሊቲዎችን እናሟላ ነው የሚሉት።
ግን ኢትዮጵያኖች ጎል ማግባት የእግር ኳስ ጨዋታ ዋና ቁም ነገሩ ጎል ማግባት መሆኑን መልመድ አለብን። ምክንያቱም እዚቹ አብዶ እዛቹ መሽከርከር ጎል ስርም ሲሄዱ የትም እዚቹ መቀባበል ውጤታ መምታትም
የጀራ ቤራ ቡድን ሲጫወት አይተዋል። ጳጉሜ ወር መጨረሻ ላይ ከኢትዮጵያ ብሔራዊ ቡድን ጋር የሚጫወተው እሱ ነው ለአፍሪካ ዋንጫ ለማለፍ። ይሄው ቡድን ነው ኢትዮጵያን የሚገጥመው። እንግዲህ አሰልጣኝ ፋቢያኖ ፖርቱጋላዊ
እንግዲህ እስቲ ለማንኛውም ለሁሉም ለኢትዮጵያኖች መልካም እድል እንደሚሆንላቸው ተስፋ እናደርጋለን። አድማጮቻችን የዕለቱ ፕሮግራማችን ሊጠናቀቅ 4-5 ደቂቃ ነው የቀረን። እንግዲህ በዛሬው ፕሮግራማችን እስከ መጨረሻው ድረስ ከኛ ጋር እንደሆናችሁ በመተማመን በሚቀጥለው ሳምንት ፕሮግራማችን እስከምንገናኝ ድረስ መልካም ሳምንት እስከ ሳምንት የምንላችሁ እኔ አህመድና
ግሩም
እንዲሁም ሙሉጌታና ዮሴፍ ናቸው። ጤና ይስጥልን።
ናግድ ያ ሁሉ ቀረና ቆም ነገር መጣና ትምርት የገባን ታቁልና ተና ፊደልና ተና የሸምበር አጥርጥር የዛፎቹ ፍሬ የትምህርት ዘሬት ዛለን ታገሬ ወጀጠብግ ወልመኙ ተዛለኝ ታገር ቤት ስለክ ያተሩን ቁቶና የዲው ሸት የስንዴው ሸት አጥቶ ቺሉት
የሽምብር አጥር ጥሪ ዛፎቹ ፍሬ የትም ትንበር ትዛለኝ ሀገሬ ጠርጥር የዛፎቹ ፍሬ የትሜቱም ዘሬ ትዛለኝ ሀገሬ የባቄላው ሸት የበቆሎ ጥብስ የበቆሎ ጥብስ ቃም ቃም ሲያደርጉት ያሰኛል ደስ ደስ ያሰኛል ደስ ደስ ከሁሉም ከሁሉም የሚለይ ትውስ ካፊያ ተብተብ ሲል ገሳ ስንለብስ የሽምብር አጥር ጥሪ የዛፎቹ ፍሬ የትቤትም ዞር ትዛለኝ ሀገሬ ጥርት የዛፎቹ ፍሬ የትሜትም ዞር ትዛለኝ ሀገሬ የፍክምርተጥሎ ኮበረት ሊያድራል ሞፈር ከንበስተግሎ ጦታማ ዘለው የገብስ ክምር በስፍራ አልቅም የምርቱ ዝርዝር የሽምብር አጥር ጥሪ የዛፎቹ ፍሬ የትሜትም ዞር ትዛለኝ ሀገሬ የሽምብር አጥር ጥሪ የዛፎቹ ፍሬ የትሜትም ዞር ትዛለኝ ሀገሬ የሽምብር አጥር ጥሪ የዛፎቹ ፍሬ ትንሽ 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 ትን